የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያልን የተለመደውን የዘወትር ሰላምታችንን ያስቀደም የዛሬ መጋቢት 14 2006 ዓ.ም ምረት ወይንም ማርች 23 2014 ቅንብራችንን ይዘን ቀርበናል። በቅድሚያ በ15 ቀኑ እየተዘጋጀ የሚቀርበው ከመጽሐፍት ዓለም ይቀርብና በቀጣዩ ደግሞ የቴሌፎን መስመራችንን ከንካላጋጠመው ሰፊቃ የቃለ መጠይቁ ይት ይኖረናል። ለውይይቱ የተጋበዙት እንግዳችን ዶክተር ቡሻ ታ ይባላሉ። ዶክተር ቡሻ በካናዳ የሶሻል ሳይንስ ምሁር ናቸው። ኢትዮጵያን በገጠሟት ብርቱ የፖለቲካ የሶሻልና ኢኮኖሚ ውጥረቶችና ቀውሶች ዙሪያ ሐሳባቸውን ያጋሩናል። እንግዲህ አድማጮቻችን የፕሮግራማችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዛሬው ፕሮግራም የምንመራው ንጉሥ ታምራት ወርቁሞላ ተኮላ ወርቁ መሆናችንን እየገለጽን ፕሮግራማችንን በሚቀጥለው ሙዚቃ እንጀምራለን።
ጸሐፍት ማህደር አድማጮቻችን እንደምን ከረማችሁ? በዚህ ምሽት የዚህ የዝግጅት ክፍለ ጊዜያችን ይዘንላችሁ የቀረብነው በደራሲ ሳህለ ስላሴ ብርሃነ ማርያም ፍኖተ ህይወት በተባለ አርስት የታተመ የግል ህይወት ታሪክ በሲድኒ ኦስትሬሊያ የሚገኙት ታላቅ ደራሲና የስነ ጽሑፍ ወዳጅ አቶ መስፍን ማሞ ተሰማ ያቀረቡትን ቅኝት ክፍል አራትና የመጨረሻውን ይሆናል። ቅኝቱ የተጻፈው በታህሳስ 2006 ዓ ም ወይም እንደ አውሮፓ አቆጣጠር በጃንዋሪ 2014 ነው። ፍኖተ ህይወት ደራሲ ሳህለ ስላሴ ብርሃነ ማርያም፣ ቅኝት መስፍን ማሞ ተሰማ። ተርጓሚ ሳህለ ስላሴ ብርሃነ ማርያም ላይ እንደ ተጠቀሰው ተደራሲም ሌላ ተርጓሚ ናቸው። በኢትዮጵያ ስነ ጽሑፍ ታሪክ የትርጉም ሥራዎች ጉልህ አስተዋጽኦ አድርገዋል፣ በማድረግም ላይ ይገኛሉ። የትርጉም ሥራ ሀገራዊ እሴትነቱ ተስነ ጽሑፍ ባሻገር በታሪክ፣ በፖለቲካ፣ በኢኮኖሚና በማኅበራዊ ኑሮ ረገድም በውጭ ሀገር ቋንቋ ስለ ኢትዮጵያ የተጻፉትንና ወይም ለኢትዮጵያ ማኅበረሰብ ተልእኮ ያላቸውን የትርጉም ሥራዎች ጭምር ያጠቃልላል በማለት አቶ መስፍን ያብራራሉ። እርግጥ ነው ዘመናዊው የኢትዮጵያ ሥነ ጽሑፍ ልብ ወለድና ልብ ወለድ ያልሆኑ ከ1900ዎቹ ወዲህ እያደገና እየሰፋ የመጣ ሲሆን የዛሬው ዘመን ትውልድ ለደረሰበት የሥነ ጽሑፍ የእድገት ደረጃ ቋጥኝ አስተዋጽኦ ያበረከቱት አያሌ ደራሲያንም ሊታሰቡና ሊዘከሩ ይገባል። ግዕዝን የተካው የአማርኛ ሥነ ጽሑፍ መሠረቱ የተጣለው በአጼ ቴዎድሮስ ዘመነ መንግሥት ለመሆኑ የኢትዮጵያ ሥነ ጽሑፍ እድገት ያጠኑ ጠቢባን ይስማማሉ። የመጀመሪያዎቹም የአማርኛ ደራሲ አለቃ ዘነብና አለቃ ወልደ ማርያም ነበሩ። አፈወርቅ ገብረ ኢየሱስ የአማርኛን ሥነ ጽሑፍ መሠረት ተና አለቃ ዘነብ ተረክበው በዘመናዊ መልክ አቅርበዋል ይላሉ ጠበብት። ከዚህ በኋላ የኢትዮጵያ ሥነ ጽሑፍ እንደ ጅረት መፍሰስ ጀመረ፣ በተለይም በሁለተኛው የጣሊያን ወረራ ወዲህ። በትውልድ ለዳበረው ጅረት ፍሰት ዘላቂነት የብዕራቸውን ጭማቂ ተምንጩ አኑረው ታለፉት ጥቂቶቹ መርሴ ሐዘን ወልደ ቂርቆስ፣ ገብረ ሕይወት ባይከዳኝ፣ ተክለ ሐዋርያት ተክለ ማርያም፣ ሕሩይ ወልደ ሥላሴ፣ ዮፍታሔ ንጉሴ፣ ወልደ ጊዮርጊስ፣ ወልደ ዮሐንስ፣ ይልማ ደሬሳ፣ ብርሃኑ ዲንቃ፣ ከበደ ሚካኤል፣ ተክለ ጻዲቅ መኩሪያ፣ መኮንን እንዳልካቸው፣ ግርማቸው ተክለ ሐዋርያት፣ እምሩ ኃይለ ሥላሴ፣ ማኅተመ ሥላሴ ወልደ መስቀል፣ አቤ ጉበኛ፣ ሲራቅ ወልደ ሥላሴ፣ ደስታ ተክለ ወልድ፣ ኪዳነ ወልድ ክፍሌ፣ ሐዲስ ዓለማየሁ፣ መንግሥቱ ለማ፣ ጳውሎስ ኞኞ፣ አፈወርቅ ዮሐንስ፣ ኃይሉ ገብረ ዮሐንስ ገሞራው፣ ማሞ ወድነህ፣ ብርሃኑ ዘሪሁን፣ በዓሉ ገርማ፣ ጸጋዬ ገብረ መድህን ወዘተ እና ስማቸውን በዚህ ቅንጭብ መዘክር መዘርዘር ከቶም የማይቻለው ደራሲያን ልቦለድም ሆነ ልቦለድ ያልሆኑ ተርጓሚያን የኢትዮጵያ ሥነ ጽሑፍ ዛሬ ለደረሰበት እድገት ያበረከቱት ግዙፍ አስተዋጽኦ በእጅጉ ሊያስመዘግናቸው ብቻ ሳይሆን በአግባቡም ሊዘከሩ ይገባል። የኢትዮጵያ ሥነ ጽሑፍ ታሪክ አካልና ባለውለታዎች ናቸውና በማለት አቶ መስፍን ማሞ ለደራሲዎቻችን አድናቆታቸውን ይገልጻሉ። በእኒህና ባልተጠቀሱት አያሌ የኢትዮጵያ ሥነ ጽሑፍ ታሪክ ባለውለቶች መሠረት ላይ የኢትዮጵያን ሥነ ጽሑፍ ተዘመንና ተትውልድ ጋር ወደፊት በማራመድ ረገድ የራስ የሆኑ ሥራዎችን ልቦለድም ሆነ ልቦለድ ያልሆኑ በማበርከትና አያሌ የውጭ ሥነ ጽሑፍ በረከቶችንም በመተርጎም የኢትዮጵያን ሥነ ጽሑፍ ጎተራ በማድለብ ላይ የሚገኙት ወጣትና አንጋፋ ደራሲያን የኢትዮጵያ ሥነ ጽሑፍ ታሪክ አካል ናቸውና ሁሉ ጊዜ ሊዘከሩ ይገባል። እኒህንም በአግባቡ መያዝ፣ ወጣት ደራሲያንን ማበረታታት፣ አንጋፋዎቹንም ተገቢውን ቦታ መስጠትና መዘከር የትውልድና የሀገር ኃላፊነት ሊሆንም ይገባል። ይህ በሥነ ጽሑፍ ብቻ ሳይሆን በተለያዩ የሙያ ዘርፎች ተሰልፈው ለሀገርና ለወገን አኩሪ ተግባርና አገልግሎት የሰጡትን ብርቅ ኢትዮጵያውያንንም ያካትታል። ይሁንና በስተ ዛሬ ታሪካችን ይህ ሊሆን ሲሆን አልታየም በማለት አቶ መስፍን ቅሬታ ያሰማሉ። እነሆ እንግዲህ ሳህለ ስላሴ ብርሃነ ማርያም ተኒህ መሃል አንዱ ባለ ታሪክ ሆነው ይገኛሉ። ደራሲ ሳህለ ስላሴ ወደ ትርጉም ዓለም የገቡት የመጀመሪያ መታያቸው በሆነው በ1975 ዓመተ ምህረት ባሳተሙት የእንግሊዛዊው ደራሲ ቻርልስ ዲክንስ A Tale of Two Cities የሁለት ከተሞች ወግ በሚለው የትርጉም ስራቸው ነው። እሳቸውም ስለ ትርጉም ስራ ሲጽፉ የትርጉም ስራ ቀላል መስሎ የሚታያቸው ሰዎች አሉ። በርግጥም ልቦለድ የሆኑ ጽሑፎችን ቃል በቃል መተርጎም እስተዚህም የሚከብድ ላይሆን ይችላል። ነገር ግን ጥበብ ነክ የሆኑ ጽሑፎችን እስተነ ውስጣዊ ምንነታቸው መተርጎም በጣም አስቸጋሪና ተፈታታኝ ሥራ ነው። ተርጓሚው የደራሲውን ለአንባቢያንና ለገዛ ህሊናውም ታማኝ ሆኖ እውነተኛውን ጭብጥ በትክክል መተርጎም ይገባዋል። በግሌ ጥበብ ነክ የሆኑት ሥራዎችን መተርጎም የጀመርኩት በእንግሊዝ ኤምባሲ ውስጥ ትርጉም ሥራ ለሰባት ዓመታት ያህል ልምድ ታካበትኩ በኋላ ነበር ይላሉ ተርጓሚ ሳህለ ስላሴ። ተርጓሚ ሳህለ ስላሴ የትርጉም ሥራን አስፈላጊነት ሲያብራሩም የሌሎችን ሕዝቦች ባህል፣ ታሪክ፣ ሥነ ጽሑፍ ወዘተረፈ ለማወቅ ተፈለግን እነዚህ ሁሉ ወደ ምናውቀው ቋንቋ ተተርጉመው እንዲቀርቡልን ያስፈልጋል። የአንድን አገር ሥነ ጽሑፍ የሚያበለጸገው የዛ አገር ደራሲያን ወጥ ድርሰት በማቅረባቸው ብቻ አይደለም። በርግጥ ወጥ ድርሰት ማቅረብ የማይታለፍ አብይ ጉዳይ ነው። ነገር ግን የዳበረ ሥነ ጽሑፍ ታላቸው አገሮች ወደ ራስ ቋንቋ ተርጉሞ ማቅረብም የአንድን አገር ሥነ ጽሑፍ በይበልጥ ያዳብረዋል። የነ ሼክስፒር የድራማ ሥራዎች፣ የነ ቪክቶር ሂጎ ልብ ወለድ ድርሰቶች፣ የነ ፑሽኪን የግጥም ስብስቦች ወደ አማርኛ ቋንቋ ሳንመልስ ሥነ ጽሑፋችን በተፈለገው መጠን ያድጋል ማለት አስቸጋሪ ነው። እነሆ ተርጓሚ ሳህለ ስላሴ ይህን እምነታቸውን ተግባር ላይ አዋሉ። የታላቁ ፈረንሳዊ ደራሲ የቪክቶር ሂጎን ለሚዘራብል መከረኞቹ በሥነ ጽሑፍ የ1938 በኖቤል ተሸላሚ የሆኑትን አሜሪካዊት ደራሲ ፐርል ባክ ማዘር ወይም እምዩ፣ የደራሲ ሪቻርድ ራይት ኔቲቭ ሳን የአገር ልጅ እና ሌሎችም ሳህለ ስላሴ ብርሃነ ማርያም ለኢትዮጵያ ሥነ ጽሑፍ ተደራሲያን ያበረከቷቸው ድንቅ የትርጉም ሥራዎች ናቸው። ሐያሲ ምንም ያህል የተዋጣለት ደራሲም እንኳ ቢሆን አንድን ደራሲም ሆነ ተርጓሚ የምትጠብቀው የሂስ ሥራ ነው። ሐያሲ የሥነ ጽሑፍ ጠበቃ የደራሲ ወጌሻ ነው። ሥነ ጽሑፍ በሐያሲ ስትዳሰስ ሕመሟ ይታወቃል፣ ስብራቷም ይገኛል እና ደራሲው በሐያሲ ብዕር ይሞረዳል፣ ይታሻል፣ የብዕር ወለምታው ይጠገናል። እንዲህ እያለም ድርሰቱ ይፈካል፣ ተሐያሲው ይማራል በማለት አቶ መስፍን ያብራራሉ። የሳህለን ሐያሲ ብዕር ስለቱን የምናየው ለአብነት በፍኖተ ሕይወት ውስጥ ተዳብለው የቀረቡትን ሂሳዊ ሥራዎች ስናነባቸው ነው። እርግጥ ነው ሳህለ ስላሴ በበርካታ ሥራዎች ላይ በጋዜጦችና በመጽሔቶች ያስነበቧቸው ጽሑፎች ይገኛሉ። በፍኖተ ሕይወት ተቀረቡት መሃል ለምሳሌ በሐዲስ ዓለማየሁ ፍቅር እስተ መቃብር ላይ ያቀረቡት ትንተናን ስናነብ ደራሲና ሐያሲውን የሥነ ጽሑፍ ምዘና ጥልቀት እንረዳለን። በቅኝታቸው ሲያሰፍሩ ታላላቅ ደራሲያን የሚፈጥሯቸው ገጸ ባሕርያት በሕይወት እንዳሉ ሰዎችም ምንጊዜም ሳይረሱ ይኖራሉ። በእኔ አስተያየት ጉዱ ካሳና ፊታውራሪ መሸሻ በመጽሐፍት ዓለም ዘላቂነት ታላቸው ተነ ራስኮልኒኮቭ ተነ ጁሊያን ሶሬል የሚነጻጸሩ ታላላቅ ባሕርያቶች ናቸው ብለዋል። ተፍቅር እስተ መቃብር ሌላ በብሪጋዴር ጄኔራል ተስፋዬ ሀብተ ማርያም የጦር ሜዳ ውሎ፣ በዓለማየሁ ገላጋይ አጥቢያ፣ በተክለ ሐዋርያት ተክለ ማርያም ኦቶባዮግራፊ ወይም የሕይወቴ ታሪክ مصحفت لاي ياكر واتشو يهي ياسي جيتا صحوفوش بفنو تهيوت مصحفتا كاتو يجن يالونا انجديه انبابي هوي تمجو وردها تكومكوم زند تقابزهال بمالت اتو مسفن انبابين مصحفون افلالقو انديانبو بتمونا يقابزهالو سهلا هيا سينا اتشو بنلم جن الساتشو هيا سيتا موهنا اتشو بفيت بساتشو جمر درساتو تشلاي ليلو تشايا سيان ياوردو تنهيسم بفنته هيوت تركت وست اكاتو لن ناقين يالن لمسالي باسرازتين متوامسازتين عام تمرت ياسات تموت واتات يفردو يميلو يمجمريو يامارن يا لب ولد درساتشو بهيا سيان بئر تمت تشتم باشاقر راساتشو يالتوات تالت درسات مهنون سيغلسو من منكوا مزعفو يتوات تالت بايهونم دكمتي من لاي اندهون تزي صحوفه لمردات چيالو ينگگر قوانقوانا يدرسات قوانقوا ليا قلاچو مهناچون يتررداهوتنا امرنگاينم لما شاشل قرت حسابيان الرقوت تزاو ديه هون استزاق زي درس ينگلزن يانا بمتنوم يفرنسان يانا مزعف تنجي أبارنا مسافتن منبب على زود ترم نبر. دكمتين تتردد وهلاجن يجين يهوتن هلو أمارنا مساف أنا بجمر. لب ولدم هنا لب ولد يلهنو بمالت أسفرون. يخ بنجقر قانقوا بمسافنا بسنسوف قانقوا بمساف مكحكل يلون جدل كفتت كلبج أدرجو ياسيان. حسابن بصحف مسفر سلطة شعلة بجة دراسي ويم يسنى صحف سو لياسن اي چلم حسابن مسعف مچالنا حسابن بسنى صحف مسعف كتوم ليكلنا اچونا لزيهم نو بدرسة تالم ينگقر قوان قواننا يسنى صحف قوان قوان تالم اگنزب بمي منج بشتا تكيتين ما يبالو جماري صحفت مسعفت الرزو موطاتا چوننجي اكروطا چون ينقر صحف ويس سنة صحف لمهنو بزوم آستولم تزيم بلاي هنلم باي هنم انكوا أفزاين وچو يهنن هساسات جون يمي ملكتو هسا هاي ياسيانن يبير قداي أدرقو يملكتالو بامارن يا يمجمري ألب ولد سرات جو دكمتات جون يتقن الزبوت سهلة ود ليلة ألب ولد سرات تماكنات جو وفيت يتسمع الروت وده تلك نباب نبر دراسي لمهن بئر يميانسا صحافي هلو نباب يالا قررطة يد ميلك نباب يدرسة تادبار تمتت ايقو مس عندنا وان نونو يدرسة تادبار يمتت ايقو ينباب قبر جن قجو وچون عدس دراسي بچاساي هون يامباون نواري انقافاونم دراسي چمرنو يقبرو لك بهلتو مهكاكل للاي بيشلم كلو بمالت اتو مسفن مكرازل استايت سلا نباب ياكربالو بامارنيا قوانقوا تاكربواچو يدرسات سراواچو بتچماري بانجليزنيام بركت يالو مصحفتن يا بركتو تساهله ببادو قوانقوا قدامي سراچو لايم يا هياسيان بئر تمزوباچو نبر اندي هلالو اني ببكولي سلا حساساف تكنيك بتلقت مانببنا مردات يجمركوت ذي أفرساتا بتبالو مصحفي بزوائنات أستاياتوش ناتت چيتوش تتسن الزروبو هالا نبر تزانجزي جمرو سلاس أصاف تكنيكنا سلاتت چيتراسو سلاهيس بانجليزي نياي تصافو مصحف تنجزي چي أن ببالو بمالت ياسر الدنال انهو تستاهون تركت اندامن الرداو دراسي بدرسة تالم بدرسة تانبانورو لمولد يوستطو كفاي زرقال ولدتوم بروك لمهون فداو يتيجي للي ماساوم اتاكاج دكاموم يدمي لك اندهونا يساينال تدرستان با يميوردو بزوج بامباو يمينوروغن تكيتوش ناتشونا فنوتهيوتنا بوليتيكا بسوست سراتة مهابروش بزوداويو وقتار دراويونا بوياني تقرأي وست مالفات جون يقلسود سهل سلاسي በየስራ ተመንግስታቱ የተገነዘቡትን ፖለቲካዊ ድባቦች ተተዛማጅ ሰበዞች ጋር በማቆራኘት ተገቢ በሆነ ደረጃ በፍሉተ ህይወት አካተዋል። ያጽ ኃይለ ስላሴንና የኮሎኔል መንግስቱን ዘመነ መንግስት ምልከታቸውን ለመጽሐፍ አንባቢ ትቼ በወቅቱ በሚገኘው መንግስት በውያኔ ፖለቲካ ባቀረቡት ምልከታ ላይ እወሰናለሁ ይሉናል አቶ መስፍን። ሳህለ ኢትዮጵያ ሀገራቸው ያለ ባህር በር መቀርቀባ ያንገበገባቸው መሆኑን የምንገነዘበው በመጽሐፉ ውስጥ ተስቀመጧቸው የየስርዓተ መንግስታቱ ፖለቲካዊ ግምጋሜያቸው አንጻር በአሰብ ጉዳይ ያወረዱት የታሪክ ሐቅ ያቀራረቡ ጥንካሬና አጽንኦት ዘልቆ ሲሰማ ነው። ለዚህ ቅኝት የነቀስኩትን ያላንዳች ተጨማሪ ትንታኔ እንሆ አቀርባለሁ ይላሉ አቶ መስፍን። ለኤርትራ ህዝብ የተሰጠው ምርጫ ነጻነት ትፈልጋለህ ወይስ ባርነት የሚል ነበር። ኤርትራውያን ኩሩ ኢትዮጵያውያን እንጂ የማንም ባሪያ አልነበሩም። እንዲያውም ለ60 ዓመታት ያህል በባዕድ አስተዳደር ቆይተው ወደ ኢትዮጵያ ሲመለሱ የኢትዮጵያ መንግስት ለነሱ ትኩረት በመስጠት እንደ በኩር ልጅ ነበር የሚንከባከባቸው። ለምሳሌ በጣሊያን አገዛዝ ዘመን ታራተኛ ክፍል በላይ ትምህርት አይሰጣቸው የነበሩት ኤርትራውያን ከኢትዮጵያ ጋር ተተቀላቀሉ በኋላ የአንደኛና የሁለተኛ ደረጃ ትምህርት ተመስፋፋታሽ በላይ የአስመራ ዩኒቨርሲቲ እንደተከፈተላቸው መርሳት አይገባቸው ነበር። ስለሆነም ነጻነት ትፈልጋለህ ወይስ ባርነት የሚል ጥያቄ ማቅረብ ተሰረ መሰረቱ የተዛባ አሰራር ነበር። ለኤርትራ ህዝብ የቀረበው ምርጫ የተሳሳተ ተመሆኑን በላይ የኢትዮጵያን ሁኔታ ፈጽሞ ያላገናዘበም ነበር። የተባበሩት መንግስታት ድርጅት ኤርትራ ከኢትዮጵያ ጋር በፌዴሬሽን ስትቀላቀል የወደብን ጉዳይ ሳያነሳ የቀረው ሁለቱ አንድ አገር ተሆኑ ኢትዮጵያ የወደብ ችግር እንደማይኖርባት ያውቅ ስለነበር ነው። ይህ ሳይሆን ቀርቶ ኤርትራ ራስዋን የቻለች አገር ትሁን ቢል ኖሮ ግን አሰብን ለኢትዮጵያ ይሰጥ እንደነበር በጊዜው የተደረጉ ድርድሮች ይጠቁማሉ። ኤርትራ ራስዋን የቻለች ሀገር እንድትሆን በትክክለኛው መንገድ በፌዴሬሽንም የሚወሰድ ቢሆን ኖሮ የአሰብ ጉዳይ ሳይነሳ ሊቀር ባልቻረም ነበር። አሰብ የአፋር ግዛት በመሆኑ የአፋር ህዝብም በኢትዮጵያዊነቱ ፍጹም የሚያምንና የሚኮራ ህዝብ በመሆኑ እንዲሁም ታለም አቀፍ እይታ አንጻር ኢትዮጵያ መውጫ መግቢያ የባህር በር ስለሚያስፈልጋት አሰብ ለኢትዮጵያ የምትገባ ቦታ ናት። በጣም የሚገርመው ደግሞ የህዋት ወያኔ መንግስት የኢትዮጵያን ህዝብ ሳይማክር የኢትዮጵያን ወደብ አሰብን በገዛ ፈቃዱ ነጻ ወጣች ለተባለችው ኤርትራ እንደ ገጸ በረከት አስረክቦ ሲያበቃ አንድ ጊዜ ጅቡቲን፣ አንድ ጊዜ ኬንያን፣ አንድ ጊዜ ሱዳንን፣ በሌላ ጊዜ ደግሞ ሶማሊያን እየተለማመጠ ወደብ ለመከራየት መኳተኑ ነው። መሯሯጡ ያምርህ ዶሮህን በቆቅ ለውጣት የተባለው ለዚህ አይነቱ ሁኔታም አይደል? የህዋት ወያኔ አመራር አባሮች ለኢትዮጵያ ሀገራዊ ጥቅም መከራከር ሲገባቸው የሌላውን ጥቅም ለማስጠበቅ ጥብቅና የቆሙ ይመስል ድረስ ኢትዮጵያ አሰብ የኔ ግዛት ነው ብላ ለመከራከር ህጋዊ መሰረት የላትም ሲሉ ተደምጠዋል። ጉዳዩ የዓለም አቀፍ ህግ አዋቂዎችን የሚመለከት ነው። ከዚህም በተጨማሪ መታየት የነበረበት ህጋዊ መሰረቱ ብቻ አይደለም፣ የህዝቦች ትስስር፣ የኢኮኖሚ ግንኙነትና የታሪክ የባህል ዝምድና፣ በተለይ ደግሞ ዘላቂ የሆነ የአካባቢ ሰላም፣ እነዚህ ሁሉ መታየት ነበረባቸው በማለት ሐሳባቸውን በመጽሐፋቸው አስፈረዋል። መቋጫ በ289 ገጾችና በተጓዳኝ ፎቶግራፎች የተዋቀረው ፍኖተ ህይወት በ2000 ዓመተ ምህረት ወይም በአዲሱ ሚሊኒየም መባቻ መታተሙ የደራሲ ሳህለ ስላሴ የህይወት ጉዞ የደረሰበትን አንዳሽ ግዙፍ ምዕራፍ አመልካች ሆኖ ይገኛል። ፍኖተ ህይወት ትርክተ ፍሰቱ አንባቢን በስነ ጽሑፍ ሮኬት እያጦዘ ደግሞም እንደ አንደርድሮ ያወረደ በስሜት የሚያንገላታ አይደለም፣ ይልቁንም በዝምታ
እንዶ በጸጥታ መፍሰሱ ሳይታወቅ እንደሚወርድ ሰፊ ያገር ወንዝ በዘመን ታንኳ ያንሳፈፈ ዘመንን ያስቀዘፈ የሚያነጉድ እንጂ ያተራረክ ሐቁ ግለገድል ያልዞርበት ያልዋለበት ቃላት ያልተንኳኩበት ያልመከኑበት ቀመረ ቋንቋው ለሁሉ ተስማሚና ግልጽ ባህሪያት ክስተቶችና አካባቢያዊ ገለጣዎች ምናባዊና ስዕላዊ ናቸው ይሉናል አቶ መስፍን በፍኖተ ህይወት አንባቢ በሲስመንደር በቤተ ጉራጌ ተደራሲው ጋር ተወልዶ ዳዳን አንቃን ተዋውቆ አክብሮና ድንቆ በመት ሆሪ ሰብክትፎ ጉሮሮውን አርሶ አባባ ባርቅዬ አባባ ሽሜ በድዳቸው ሲስቁ አብሮ ተከትክቶ ስቆ በአባ ፍራንሷ ኮርቶ ዘመን አልፎ ዘመን ሲተካ ተልጅነት እስተውቀት የሳህል አብሮ አደግ ሆኖ ይጓዛል በማለት አቶ መስፍን ስለ መጽሐፉ ጣም ተጨባጭና ተጨማሪ አስተያየት አቅርበዋል። ደራሲና ተርጓሚ ሳህለ ስላሴ ብርሃነ ማርያም ፍኖተ ህይወትን ስላቋደሱን ትውስታቸውን ስላዋዩን የኢትዮጵያ አምላክ ባሉበት ይጠብቅልን። ሰው በህይወት ዘመኑ እንደ ችሎታው እንደ አቅሙ ለሀገር ለወገኑ መልካም ቅርጽ ታኖረ ተኖረበት ትውልድ ባሻገር በተከታታይ ትውልድ ሁሉ ሲዘከር ይኖራል። እንሆም ደራሲ ተርጓሚና ሀያሲ ሳህለ ስላሴ ብርሃነ ማርያም አንዱ ናቸው ሲሉ አቶ መስፍን ቅኝታቸውን በያለንበት ቸሪግ ጠመን በማለት ይፈጽማሉ። ተጻፈ ተሐሳስ 2006 ዓመተ ምህረት ጃንዋሪ 2014 ሲድኒ ኦስትሬሊያ መስፍን ማሞ ተሰማ። አድማጮቻችን እኛም የዚህን ታላቅ ቅኝት በረከት ለአቶ መስፍን ማሞ ተሰማ ከፍ ያለ ምስጋና በማቅረብ በዚሁ ድርሰቱን ቅኝቱን እንደመድማለን። ቀጣዮቹን የምሽት ዝግጅቶች እንድትከታተሉ በትህትና እንጋብዛችኋለን። መልካም ምሽት።
ሃሎ
ሃሎ
ይስማል ቀጥል
አይፈማኛል። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እርስ በርሳችሁ በትካካሱ በትብላሉ እርስ በርሳችሁ እንዳትጠፉ ተጠንቀቁ። ገላትያ 5:15 በፍቅር የሚኖር በእግዚአብሔር ይኖራል ለእግዚአብሔር እርሱም ይኖራል። አንደኛ ዮሐንስ መልእክት ምዕራፍ 4:16 ለመንበረ ጸባት ቅዱስ ስላሴ ቤተክርስቲያን ሆትሬት ማህበር ምእመናን እና ምእመናት በሙሉ ጉዳዩ መንፈሳዊ የስብሰባ ጥሪን በስቶኮል የተከበራችሁ እግዚአብሔር ቤተሰቦች ምእመናንና ምእመናት እንደሚታወቀው የመንበረ ጸባት ቅዱስ ስላሴ ቤተክርስቲያን ላይ በደረሰው ችግር አገልግሎት ተቋርጦ መቆየቱ ይታወቃል። ከዚሁም ጋር ተያይዞ የደብሩ ሰበካ አስተዳደር በማርች 2/2014 ስብሰባ ጠርቶ የቤተክርስቲያኑ ያለችበትን ሁኔታ ያለውን እውነት ለምእመናኑ አሳውቆ እንዲሁም በእለቱ የስብሰባውን ምእመናንና 11 አባላት ያያዘ አረጋጊ መፍትሄ አፈላላጊ ኮሚቴ መርጧል። ኮሚቴው ከተመረጠበት ጊዜ አንስቶ ያለመቋረጥ የቤተክርስቲያኗ እንድትረጋጋና ብሎም አገልግሎት የምትጀምርበት መንገድ በማፈላለግ ላይ ይገኛል። የእግዚአብሔር ፈቃድ ሆኖ የደረስንበትን ለመላው ምእመናን ለማሳወቅ ስብሰባ አዘጋጅተናል። ስለዚህ በዚህ ስብሰባ ላይ በመገኘት በዚህ የፈተና ሰዓት ለቤተክርስቲያኗ ህልውና እንዲሁም ሰላምና ፍቅር ስትሉ ጊዜያችሁን ሰውታችሁን እንድትገኙ በእግዚአብሔር ስም እንለምናለን። ኢየሱስ ክርስቶስ በደሙ የመሰረታት ቅዱስ ቤተክርስቲያን ከመስረቷ አንስቶ እስከዛሬ ድረስ በእውቀታችሁም በጉልበታችሁም በገንዘባችሁም እንዲሁም
በሚችሉት ሁሉ አገልግለው ቤተክርስቲያኗ እዚህ ላደረሷት ታጋሽና ጽኑ አገልጋዮች በእግዚአብሔር ስም ምስጋና እያቀረብን እንዲሁም ወደፊት ለቤተክርስቲያኗ ህልውና በጋራ ቆመን የክርስቲያናዊ ግዴታችን እንድንወጣ ቅዳሜ ማርች 29 2014 በ13 ሰዓት በአካል በመገኘት ለቤተክርስቲያን ወደፊት ሁኔታ እንድንወያይ በታላቅ አክብሮት እየጋበዝን እንዲሁም ላልሰሙት ሁሉ እንድታሰሙ በእግዚአብሔር ስም በትህትና እንለምናለን። ቀን ሎርዳግ 29 ማርች 2014 ሰዓት 13 ሰዓት የስብሰባ ቦታ ቮርቢ ስኩላ አድራሻ ቮርቢ አሌ 26-30 ቱናልባና ቮርቢ ኮርት። ሰላም እግዚአብሔር ከሁላችን ጋር ይሁን። ያረጋጊና መስቲ አፈላለጊ ኮሚቴ አመሰግናለሁ።
ቃለ መጠይቅ ጊዜ ይሆናል። በዛሬው ዕለት ኢትዮጵያ ሀገራችን ከገጠሟት ብርቱ ችግሮች አንዱና ዋነኛ የሆነውን የሉዓላዊነትና ብሔራዊ ክብር ዙሪያ በሚደረጉ የውጭ ጣልቃ ገብነት ድርድር ዙሪያ ውይይት እናደርጋለን። የትግሬ ወያኔ አገዛዝ በጸረ ኢትዮጵያ ቡድኖች ተደግፎ ወደ ስልጣን የመጣ ቡድን ነው። ለስልጣን ያበቁት ጸረ ኢትዮጵያ ኃይሎች የወያኔን መፈረካከስ አይፈልጉም። በመሆኑም የተቃዋሚውን ወገን በመሰለልና በማጃጃል አዳዲስ አጀንዳዎችን ይቀይሳሉ። ለወያኔና ለሻቢያ ስልጣን የለገሱት እነ ሄርማን ኮሆን ከቅርብ ጊዜ ወዲህ የኢትዮጵያን የሉዓላዊነት ጥያቄ ወደ ሻቢያ ጉያ በማስገባት ወያኔና ሻቢያ ይፍቱት በሚል ድርድር ጀምረዋል። በአሜሪካ መንግሥት የውጭ ጉዳይ አማካሪዎች በኩል የተጀመረው ድርድር በዋነኛነት ወያኔን ማሰንበት ሆኖ እንዲሰነብት ደግሞ በሻቢያ በኩል የሚቀነቀነውን ባዶ ብሔርተኝነት አቀዝቅዞ ሁለቱም አምባገነኖች በጣምራ የሥልጣን መሠረታቸውን አጠናክረው በኢትዮጵያዊነት ላይ የጋራ ጥቃት እንዲሰነዝሩ የታቀደ ነው። ሚስተር ሄርማን ኮሆን በቅርቡ ለኤርትራ እንዘንላት በሚል መመሪያቸው የትግሬ ወያኔ አገዛዝ ድንበር ላስከብር እያለ መሟገቱን ትቶ ሻቢያ ለበደለው እንዲካስ መሬት ይከልሉለት፣ ኢትዮጵያም የባህር ወደብ ካስፈለጋት ለሻቢያ ኪራይ እየከፈለች መስተናገድ ትችላለች ብለዋል። ይህንን አስመልክቶ የዛሬ እንግዳችን የኢትዮጵያዊነት ኃላፊነታቸውን ለመወጣት የነከሆን የተሳሳተ መስመር አስመልክቶ አንድ ጽሑፍ ለንባብ አብቅተዋል። በዛሬው ውይይታችን የጽሑፋቸውን መልእክት ተንተርሰን ለምናቀርብላችሁ ጥያቄዎች አስተያየታቸውን ያካፍሉናል። እንግዳችን ዶክተር ቡሻ ታአ ይባላሉ። ዶክተር ቡሻ ኗሪነታቸው በካናዳ ቶሮንቶ ሲሆን በቶሮንቶ ዩኒቨርሲቲ በሶሻል ሳይንስ መስክ ጥናቶችንና ምርምሮችን ያደርጋሉ። በዓለም አቀፍ ደረጃም የተለያየ ጥራታቸውን የጠበቁ ጥናቶችንና ምርምሮችን አውጥተዋል። በዛሬው ዕለት ዶክተር ቡሻን ከላይ ላነሳናቸው ጉዳዮችና ስለ አካባቢው ጂኦፖለቲካል ሁኔታ ለመዳሰስ ጋብዘናቸው ከእኛ ጋር በመስመር ላይ ይገኛሉ። ዶክተር ቡሻ በየጊዜው በልዩ ልዩ ሚዲያዎች በመቅረብ ስለ ኢትዮጵያ አገራችን ከእውቀታቸው ከምርምራቸው አንጻር ብዙ ጠቃሚና ትምህርት አዘል ማብራሪያዎችን በመስጠት አድናቆትን ያተረፉ ምሁር ናቸው። አድማጮቻችን ከዶክተር ቡሻ ጋር የምናደርገውን ውይይት እስከ መጨረሻው እንድትከታተሉ በመጋበዝ ወደ ውይይታችን እናመራለን። ዶክተር ቡሻ ጤና ይስጥልኝ። ባቀረብንለው ጥሪ መሠረት ግብዣውን ተቀብለው በሰዓቱ በመገኘቶ ምስጋናዬን አቀርባለሁ።
እኔም እግዚአብሔር ይስጥልኝ ስለ ጋበዛችሁኝ ከፍተኛ ምስጋና አቀርባለሁ።
እሺ፣ እንኳን ደህና መጡ። የመጀመሪያ ጥያቄ ያደረግነው በኢትዮጵያውያኖች መካከል ዓለም አቀፍ መስተጋባት አግኝቶ ስለ ነበረው የአድዋ ድል በዓል ይሆናል እና ወደ ቀጥታ ወደ ጥያቄ አመራለሁ። በዚህ ዓመት የ118ኛው የአድዋ ድል በዓል ለመዘከር ኢትዮጵያዊው በአገር ወዳድነት ጥሪ ስር በመሰለፍ ታሪካዊ ስፍራዎችን ግምት ውስጥ በማስገባት የተለያዩ ፕሮግራሞችን በማዘጋጀት የበዓሉን ዓለም አቀፋዊነት አስተጋብቷል። የዚያኑ ያህል ደግሞ የአድዋን ድል ታሪክ በታሪክነቱ በታላቅነቱ በዓለም አቀፋዊ ክብሩ ዙሪያ የቂም በቀል ፕሮፓጋንዳ ተካሂዶበታል፣ እየተካሄደበትም ነው። የአገር ክብርና የትውልድ ኩራት ደንታ የሌላቸው ከአገዛዙ አንስቶ እስከ ተራው ጀሌ ድረስ የሥነ ልቦና ተጠቂ ግለሰቦችና ድርጅቶች ሲያጥላሉ ተደምጠዋል። በአንድ ወገኑ ኢትዮጵያዊው የአድዋ ድል ታሪክ ታሪኬ ነው ብሎ አብሮ መቆሙ፣ በሌላው ወገን ደግሞ የቂም በቀል ፕሮፓጋንዳ ሰፊ ቦታ ማግኘቱ ህብረተሰባችን ወይም ትውልዱ ጥልቀት ባለው የቅራኔ ውጥረት ውስጥ ገብቷል የሚለው አገላለጽ ገኗል። ይህ ለምን ሆነ ይላሉ? አመሰግናለሁ ዶክተር ቢሻ።
አመሰግናለሁ። ጥያቄው በጣም አስፈላጊ ነው። በመሰረቱ ህብረተሰባችን በአጠቃላይ ቅራኔ ውስጥ የገባ ሳይሆን ቅራኔውን የሚቀሰቅሱና ህዝቡ ባላስፈለገ ቦታ እንዲውል የሚያደርጉት ኤክስትሪሚስቶች ብቻ ናቸው። ይሄ የሚነዳው በጣም ጥቂት በሆኑ ግለሰቦች እንጂ ህዝባችን በእውነቱ አጼ ምኒልክና እቴጌ ጣይቱ ለኢትዮጵያ ያደረጉትን አስተዋጽኦ አጥቶት ወይም ደግሞ እንዲከበር አልፈልግም ብሎ አይደለም። ህዝቡ በጣም ይፈልገዋል፣ ያከብረዋል። በዚህ አመት እንደምታውቁት የአድዋ ድል መታሰቢያ ቀን እጅግ በጣም በደመቀ መልኩ ተከብሯል። እና ምን ማለት ነው? አጼ ምኒልክን እናቀላለን ብሎ የተነሱት ግለሰቦች እና ቡድኖች ለራሳቸው ቀሎ እንዳልጡኑ እንዲከበሩና እንዲወደዱ ነው በር እየከፈቱት ያሉት። የአድዋ ድልም ለኢትዮጵያኖች ብቻ ሳይሆን መላው የጥቁር ህዝብ አንገቱን ቀና አድርጎ እንዲሄድና ስለ ነጻነቱና ስለ መብቱም ጥያቄ እንዲያቀርብ ያበረታታ ድል ስለሆነ በተወሰኑ ጎጠኞች ዋጋ የለውም ብሎ ቢወራ የሌለው እንጂ ይሄ ድል ከፍተኛ ዋጋ ነው ያለው። ይሄ ድል የነጻነት ጮራ ሆኖ በማገልገል ለአፍሪካ፣ በካሪቢያ፣ በአውሮፓና በአሜሪካ ለሚገኙት አፍሪካውያን ድሉን በየቦታው እንዲያስፋፉትና እንዲታገሉ ከፍተኛውን እርዳታ ያደረገላቸው ድል ነው። ይህ ድል እንግዲህ በዓለም አቀፍ የሰው መብት ተሟጋቾች፣ በታወቁ ምሁራን፣ በፖለቲካ ጠበብቶች እንዲሁም በነጻነት ታጋዮች ዘንድ ባሸበረቀ መልኩ ነው የተስተናገደው በጊዜው እና ኢትዮጵያም ብትሆን በዓለም ካርታ ላይ እንዲቀመጥ ያደረገ ይሄ ድል ነው። ይሄ ድል ኢትዮጵያ በሊግ ኦፍ ኔሽን ያለ ምንም አይነት ተጽኖ እንድትገባ ያደረጋት መሆኑን ሁሉም ኢትዮጵያውያን ልንገነዘበው ይገባል። ከድሉም በኋላ የአውሮፓ ዲፕሎማቶች የምኒልክን ቤተ መንግስት ማጥለቅለቃቸው ይሄ አፄ ምኒልክ ትልቅ አሳቢና መሪ መሆናቸውን ያሳየበት ጉዳይ ነው። ስለዚህ ብዙዎቹን የአውሮፓ ሀገሮችንም አስገርሟቸዋል፣ እንኳንስ አፍሪካንና ኢትዮጵያን። እና አፄ ምኒልክ ግን በዛን ጊዜ እየተደሰቱ ሳይሆን የሚቀጥለው ምን ይሁን የምል ነበር ሳስቡ የነበረው። እንደምታውቁት በምስራቅ፣ በምዕራብ፣ በሰሜን እንግሊዞች፣ ፈረንሳዮች፣ ጣሊያኖች በየጊዜው እንፈራረም እንድናርቅ እያሉ ስለነበረ ምን ይመጣ ይሆን እያሉ ከፍተኛ ጭንቅና ለሀገሪቷ ያስቡ ነበረ። እንደምታውቁት ደግሞ በ1898 በተደረገው በፈረንሳይና በእንግሊዝ ማዕከል ፋሾ ዳ ክራይስ የሚባለው በሱዳን ላይ በነበረው ውጊያ እንግሊዞችም አፄ ምኒልክ እንዲያግዛቸው ፈረንሳዮችም አፄ ምኒልክ እንዲያግዛቸው ሲጠይቁ ሁለቱንም እምቢ ብሎ ከፍተኛ የሆነ ጭቅጭቅ ነበረባቸው። በዚህ ጫጫታ የተነሳና ያልተደሰቱት አፄ ምኒልክ በ1903 ዓመተ ምህረት የጦር አውሮፕላን ለማስገባት ከእንግሊዞች ጋር ተደራደሩ። አውሮፕላኑ ግን ከመግባቱ በፊት አባመላ የሚባሉት ያው ፌፈራሪ አተጎርግስ የጦር ሚኒስትር የነበሩ ናቸው፣ እሳቸውን አማከሯቸው። አባመላ ግን እንደ ጃንሆይ ይሄ የሰይጣን ስራ ነው እና ይሄንን አያስፈልግም ይተው አሏቸው። እሳቸውም የእኛን ሰውዬ የፌፈራሪውን ምክር ስለሚሰሙ አውሮፕላኑ ሳይገባ ቀረ። እንደ አፄ ምኒልክ አስተሳሰብ ቢሆን ኖሮ በ1904 ዓመተ ምህረት ኢትዮጵያን መጥቶ ወሮ ሲያስቸግር የነበረው ጣሊያን በከፍተኛ የአየር ኃይል ይመታ ይችል ነበረ። ስለዚህ አፄ ምኒልክ የዕለት ስራን ሳይሆን አርቆ አሳቢ አስቦ ማስፈጻሚ የሆኑ በዘመኑ ከፍተኛ ያሁኑ ወያኔ ግን ያው የምታውቁት አመራሩ የሚያገድለው ለአንድነት ላይ ሳይሆን በቡድን በግለሰብ በአንዳንድ ጎሳ በሆኑ ጉዳዩ ስለሆነ እንደነ አፄ ምኒልክ የመሳሰሉት የጀግንነት ገድል የፈጸሙትን መሪዎችን ማውደስ አይፈልጉም። ነገር ግን እንደምታውቁት ብሔረሰብ ጉዳይ ከብሔራዊ ጉዳይ አብልጦ ያያሉ። እሱንም ካየነው ለምሳሌ ብዙ የብሔረሰብ ተወካዮች ለኢትዮጵያ አንድነት መስዋዕትነት ከፍሏል። እንውሰን ለምሳሌ ዘራይ ደረስ በጣሊያን ከተማ ላይ 5 ጣሊያኖችን የገደለው በኢትዮጵያ ሰንደቅ ዓላማና በንጉሱ ዘውድ ሲጫወቱ አይቶ ነው። ራሱ እንዳይሰዋ ይሄ ሰውዬ ኤርትራዊ ነኝ ብሎ አይደለም ኢትዮጵያዊ ነኝ ብሎ ነው። ለኢትዮጵያ ዘውድና ለኢትዮጵያ ሰንደቅ ዓላማ ነው ራሱ ነው።
በትክክል።
ሁለተኛ ደግሞ ብታውት እነ አብዲሳ ጋምቢናይ በአውሮፓ ጸረ ፋሽስት ግል ሲያደርጉ የነበረው በአጠቃላይ የእነ አፄ ምኒልክን ተልእኮ ለመፈጸም የኢትዮጵያን ሰንደቅ ዓላማ ይዞ እንጂ ይሄ የኦሮሞ ሰንደቅ ዓላማ ይዞ ወይም ኦሮሞ ነኝ ብሎ አልነበረም። እነ አሉላ አባነጋ ሲፈጽሙት የነበረው ጀግንነት፣ እነ በላይ ዘለቀ ሲፈጽሙ የነበረው ጀግንነት ወይ ትግሬ ወይ አማራ ነኝ ብሎ ኢትዮጵያዊ ነኝ ብሎ ነው። ነገር ግን የአሁኑ አስተዳደር እነዚህን ከአድዋ ቀጥሎ የመጡት ድሎችንና አድዋንም እንድናገኝ አስተዋጽኦ ያደረጉትን ድሎችን እንደ ታላቅ ከማሰብ በትንንሽ ጉዳዮች በጉርብትና በመሳሰሉት ጉዳዮች ላይ ስለሚያተኩሩ ኢትዮጵያንና ኢትዮጵያዊነትን እየተፈታተኑት ነው ያሉ። ስለዚህ ኢትዮጵያ የተገነባውና እየተገነባ ያለው በብዙ ብሔረሰቦች ነው እና በውጊያ ላይም እንደምታውቁት በአድዋ ላይ ከየክፍለ ሀገሩ ባለባቶች ተመርቶ ብሔረሰቦች፣ ሃይማኖት ሳይባል ኢትዮጵያዊ ነኝ ብሎ ነው እየተሰለፈው እና ይሄ በሚታይበት ጊዜ የአሁኑኑ ትውልድም ይሄንን በወያኔ የተደገሰለትን አሳናሽ ድግስ ትቶ የድሮ ታልሶ ለመገንባት ከፍተኛ ትግል ማድረግ ይኖርበታል የሚል ግምት ነው ያለኝ።
በትክክል።
እና ስለ አጼ ምኒልክም በዓሉ ባልታና መሰረተ ቢስ በሆኑ ወሬዎች የእሳቸውን አስተዋጽኦ ወደ ታች ማድረግ አይቻልም። እሳቸው ዓለም አቀፍና ሀገር አቀፍ ግዴታቸውን ወደር በሌለ መንገድ የተወጡትን መሪ እነዚህ በምንም አይነት የኢትዮጵያን ውለታና ግዴታ እንኳን መወጣት ያልቻሉ መሪዎች ስለሳቸው መጥፎ ቢያወሩ የኢትዮጵያ ህዝብ ከምንም መውሰድ የለበትም። በአጼ ምኒልክ ላይ ዘመቻ መውጣትም በኢትዮጵያና በኢትዮጵያዊነት ላይ ዘመቻ መውጣት ነው። በጦርነት ጊዜ ተፈጸመ የነበሩ ነገሮችም እኮ አጼ ምኒልክ እሳቸው ሄድና ተዋግተ አሸንፈላ እንጂ ያሉት እኮ ሄደ ህገ ወጥ ነገር ስላበው የሰጡት መመሪያም የለም የተፈጸመ ነገርም በአግባቡ እስበሳቸው ኡክ አይደለም። ዘንድሮም እንግዲህ አከባበሩ እንዳያችሁት በየቦታው እየሰመረና እየዳበረ የመጣው የኢትዮጵያ ህዝብ ረጋ ብሎ አይቶ የሳቸው የፈጸሙትን ለአንድነታችን ያደረጉትን አስተዋጽኦ አጠናክሮ ሀገሪቷ እንድታድግ ፍላጎት ስላለው ስለሆነ ሁላችንም በዛ ልንኮራና ልንደሰት ይገባል እንጂ እነዚህ ጥቃቅን ሰዎች በሚያነሱት ጸረ ምኒልክና ጸረ ኢትዮጵያ ጊዜያችንን ባናጠፋ እጋብዛለሁ። አመሰግናለሁ።
በጣም ትክክል። በጣም በጣም አመሰግናለሁ። ሰፋ ያለ ማብራሪያ ነው የሰጡት ዶክተር ቡሻ። እስኪ በቀጣዩ ስለ ትግል ትብብር እናንሳ። የኢትዮጵያን ህዝብ ከትግሬ ወያኔ አምባገነን አገዛዝ ተላቆ የዲሞክራሲ፣ የሰላም፣ የብልጽግና፣ የመልካም አስተዳደር ተቋዳሽ እንዲሆን ብዙ ጥረቶች እየተካሄዱ ነው። ከነዚህ ጥረቶች በግንባር ቀደምትነት የሚጠቀሰው ከአንድ ዓመት ተኩል በፊት በዲያስፖራው የተመሰረተው ሸንጎ ማለትም የኢትዮጵያ ህዝብ የጋራ ትግል ሸንጎ የሚባለው ስብስብ የኢትዮጵያዊነትን መርሆ ይዞ መደራጀት፣ መሰባሰብ፣ እንቅስቃሴና ተግባራዊ ስራዎችን በማካሄድ በሚለው የተለያዩ ጥሪዎችን አሰምቷል። እርስዎ በዚህ በተቀደሰ ዓላማ ስር እንደ ተሰለፉ ስለምናውቅ የሽንጎን የሥራ ውጤቶችና የወደፊት አቅጣጫ ለአድማጮቻችን ቢገልጹልን አመሰግናለሁ። ዶክተር ቢሻ
አመሰግናለሁ። እንግዲህ ሸንጎ ከተመሰረተበት ጊዜ ጀምሮ ለኢትዮጵያ አንድነት፣ ለህዝቧ ሉዓላዊነትና ለብሔረሰቦች እኩልነት እንዲሁም ለግለሰቦች ነጻነት ያላሰለሰ ትግል በማድረግ ላይ ይገኛል። በተለያዩ ጊዜያት በተለያዩ መድረኮች ተጨባጭ የሆኑ አጋር ተሳትፎ በማድረግ የአንድነቱን ኃይል እንዲዳብርና እንዲያድግም ጥረት እያደረገ ነው። የተለያዩ ድርጅቶችን በማነጋገር ወደ ትግሉ አንድነት፣ ወደ ኢትዮጵያዊነት እንድንመለሱ አብረን እንድንሰራ፣ አብረን እንድንታደግ፣ ጠላቶቻችንን አብረን እንድንታገል ሸንጎ ከፍተኛ ጥረት በማድረግ ላይ ይገኛል። በዲፕሎማሲ ረገድም አጋብነት ካላቸው መስሪያ ቤቶች፣ ድርጅቶችና ግለሰቦች እየተቀራረበ ስለ ኢትዮጵያ ሁኔታ በማስረዳት ላይ ይገኛል። በአንድነት ላይ ጽኑ እምነት ያላቸውን የፖለቲካና ህዝባዊ ድርጅቶችን፣ ግለሰቦችን በሀገራቸው ጉዳይ ላይ ዝም ብሎ እንዳያዩ አስተዋጽኦ እንዲያረጉ፣ እንዲያበረክቱ፣ ሚና እንዲጫወቱም ጥሪ እያደረገም እያስተባበረም ነው። በአንጻሩ በኢትዮጵያ የግዛት አንድነት ጥያቄ ካላቸው ጋር ለመደራደርም ሆነ ቦታ ለመስጠት ምንም ጊዜ ፍላጎት የለው። በተለያዩ ጊዜ በወያኔ የተሸረሸረ ያለውን ድንበራችንንም እንደ ኤርትራ ክፍለ ሀገር፣ እንደ አሰብ፣ አሁን ደግሞ ለሱዳን እየተሰጠው ስላሉት መሬቶች ጉዳይ ህገወጥ መሆኑን ተገንዝቦ እጅግ በጣም ያወግዛል። ሌላው እንግዲህ በተለያዩ ጊዜያት ስብሰባዎችን በመጥራት ሰላማዊ ሰልፍ የፖለቲካና የህሊና እስረኞች እንዲፈቱ ያላሰለሰ ጥረት በማድረግ ላይ ይገኛል። እንዲሁም ሽብርተኛ ህግ የተባለውን አሸባሪ ህግም እንዲሻሻል አስፈራጊውን ትግል ከሌሎቹ የፖለቲካ ድርጅቶች ጋር በመተባበር እያደረገ ነው። ለወደፊትም ህዝባችን በሰላም በመሰባሰብ የመወያየት መብት እንዲሰጠውና እንዲያገኝ ሸንጎ ከፍተኛ ትግል እያደረገ ነው ያለው። በሌላ በኩል ደግሞ የቲፒኤልኤፍ መሪዎችን ከተማሪዎች ህዝቡ ለይቶ እንዲያይ ይፈልጋል። ለምሳሌ ቲፒኤልኤፍ በምንም አይነት የትግራይን ህዝብ አይወክል የሚል እምነት አለ። ስለዚህ የትግራይ ህዝብ ከኛ ጋር ተባብሮ ቲፒኤልኤፍን ይመጣል ግዴታ አለበት። ዘላቂና ሰላማዊ ዲሞክራሲ እኩልነት የሚሰፍነው የብሔረሰቦች ስሜት ደግሞ በብሔራዊ ስሜት መተካት ሲቻል ብቻ ስለሆነ በኢትዮጵያ ውስጥ የኢትዮጵያ ሰላም እርቅ ፍትህ እኩልነት እንዲወርድ መቀራረብ እንዲጎለብት አስፈላጊውን እርምጃም በመውሰድ ላይ ይገኛል። በሌላ በኩል ደግሞ በሚቀጥለው ምርጫ ለምሳሌ የሚባለው ምርጫ ላይ ተቃዋሚ ኃይል በአሸናፊነት እንዲወጣ አስፈላጊው እርዳታና እርብርቦች ማድረግ ያለበት ዲያስፖራም ያለ አገር ቤት ውስጥ ያለ ህዝብ ኃላፊነት እንዳለበት ሸንጎ ይገነዘባል። ለዚህም አስፈላጊውን ዝግጅትም ያደርጋል። በሌላ ጊዜም በሃይማኖት፣ በሙያ፣ በጾታ ህዝባዊ ድርጅቶች ቀርቦ ያነጋገረ ዝግጅቶችን በማድረግ ህዝቡ ወደ ትግሉ ጎራ እንዲገባና አስተዋጽኦ እንዲያደርግ አንዳንድ ውይይቶችን እያደረገ ነው። ሌላ ደግሞ ሀያላን መንግስታት ምን ይፈልጋሉ? በትክክል ያላወቅ ነው አንዱ ችግር ምንድን ነው? እነሱ ወያኔን አምኖ ተቃዋሚውን የማያምኑበት ምክንያት ምንድን ነው? ምንድን ነው የሚፈልጉት የሚለውንም ጥናት ለማድረግ ዝግጅት ላይ ነው ያለ ነው። እና የራስ ድክመት ካለን እንግዲህ አውቀን ማሻሻል እንድንችል ካሁን በኋላ የራሳቸው ናሽናሊስት ፈረስት ብቻ ያስከብራሉ የሚል ብቻ በቂ መልስ ሊሆን አይችልም የሚል ግምት ነው ያለው ሸንጎ። ምን ይላል? የራሳቸውን ናሽናል ኢንተረስት ማስከበሩ አንድ ነው፣ ግን ከዛ ሌላ ከኛ አካባቢስ ምን አለ የሚለውን ማወቅ እንፈልጋለን። እና ስለዚህ ውይይት ለማድረግና እርስ በርስ ለመማማር ከዛ በኋላ ስህተቱን አውቀን ከስህተቱ ለመማር እየተነጋገር ነው። እንግዲህ ሸንጎ የኢትዮጵያ አንድነት የህዝቧ ሉዓላዊነት ለድርድር በምንም አይነት የማያቀርብ የህብረ ብሔር ድርጅት ነው። ስለዚህ ተገቢውን ትብብር ህዝቡም እንዲያደርግልን በዚህ አጋጣሚ አጥብቄ ጠይቃለሁ።
በጣም አመሰግናለሁ ዶክተር ቡሻ። በዚህ አጋጣሚ የኢትዮጵያ አንድነት ሬዲዮ ከእናንተ ጎን በመቆም አስፈላጊውን ትብብር እንደሚያደርግና እያደረግንም እንደሆነም በዚህ አጋጣሚ ልገልጽልዎ ትወዳለሁ። ወደ ቀጣዩ ጥያቄ ልግባ። ዋና ውይይታችን ነጥብ እንሸጋገርና የኢትዮጵያ ብሔራዊ ክብርና ጥቅም እጅጉን ተጎድቷል። ማዕከላዊ ችግር የሆነው ደግሞ የአገሪቱን ሉዓላዊነት የሚያስከብር መንግሥት አለመኖሩ ነው። የዚህ መዘዝ የአገሪቱን ህልውና በንጥልጥል ላይ ጥሏታል። ይህንን ሁኔታ የሚያባብስ ዓለም አቀፍ ሴራ እየተካሄደብን ነው። በቅርቡ ከጭምጭምታ አልፎ ወደ እውነት እየተሸጋገረ ያለው ሻቢያንና ወያኔን የማቀራረብ ሽምግልና ተጀምረዋል። እርስዎ በቅርቡ በዚህ ጉዳይ ላይ አንድ ጽሑፍ ለንባብ አብቅተዋል። እስቲ ለጽሑፎ መሠረታዊ ጉዳይ ማብራሪያ ቢሰጡን፣ ለምንስ ለመጻፍ አነሳሳዎት? አመሰግናለሁ ዶክተር ብሻ።
በእውነቱ ከተነጋገርን እንግዲህ የኢትዮጵያ ብሔራዊ አንድነት የህዝቧ ሉዓላዊነትና ክብር የተገረሰሰው ከወያኔ ስልጣን መያዝ ጋር ተያይዞ ነው። የወያኔ አገዛዝ ሀገሪቷን ለውድቀት ህዝቧን ለውርደት ያደረገ ስርዓት መሆኑ ሁላችንም የምናውቀው ነው። ይህንን የኢትዮጵያን ወደ አዘቅት መሄድ የሚፈልጉ ወገኖች ወያኔና ሻዕቢያ የሚታረቁበትን ዘዴ ለመፍጠር ሽር ጉድ እያሉ ይገኛሉ። በመሮ ደረጃ ካየ ነው እኛም ብንሆን መታረቅን አንጠላም። ነገር ግን በማን ኮስት ነው እርቁ? በኢትዮጵያ ኮስት ለምን ይሆናል እርቁ ነው ጥያቄያችን።
በትክክል
በእኔ ግምት ሁለቱ ታረቁ ብሎ የኢትዮጵያ ህዝብን ለባሴ አደጋ ማጋለጥ ይሆናል ብዬ ገምታለሁ። በአሁኑ ጊዜ ወያኔ በኢትዮጵያ ናሽናሊዝም ላይ የሚያወርደው ውርጅብኝ አንሶ የሻዕቢያ መዶሻ መጨመር ማለት ኢትዮጵያን በምንም አይነት እንዳይንሰራራ ማድረግ ማለት ነው ብዬ ገምታለሁ። በተጨማሪም የተለያዩ የሻዕቢያ ኮንትሮባንዶች ኢትዮጵያ ውስጥ እየገቡ እንዲያስቸግሩና ያልሆነ ነገር እንዲያስፋፉ ማድረግን ይጨምራል። እየደቀቀ ያለውን ኢትዮጵያ ኢኮኖሚም ሻዕቢያም እንዲበጠብጥ መፍቀድ ነው። በተለይም ደግሞ ሻዕቢያ እርቅ የሚፈልገው መርዘኛውን የብሔረሰብ አጀንዳ ለማጠናከር ስለሚፈልግ ነው። በአሁኑ ጊዜ አልቻለም፣ በርቀት አልቻለም፣ መግባት ይፈልጋል። ዘልቆ ገብቶ ያንን መበጥበጥ ይፈልጋል። እና የኔ ጽሑፍም በነዛ ጉዳዮች ላይ የተመረኮዘ ነው። ሄርማን ኮንም እንደምታውቁት ያው ብዙ ኢትዮጵያኖች ለተነሳው ውይይት ሰፊና በቂ መልሶችን ሰጥቷል። በአብዛኛው የሚያስደስት መልሶች ተሰጥቷል። መልሶ በምሰጥበት ጊዜ ግን አንዳንድ ነገሮች ተዘንዝረዋል። አንደኛ ይሄው ሻ ድርድር መጀመር አለበት መታረቅ ይችላሉ የሚል ከኢትዮጵያኖች ማካባቢ ተሰንዝሯል። ሁለተኛ ደግሞ እዚህ ያህል አመት ኮንትራክት አሳብን እንውሰድ የሚልም አይነት ነገሮች ተሰንዝሯል። እነዚህ ሐሳቦች ከሀገር ፍቅር ካላችሁ ኢትዮጵያኖች በየዋህነት የቀረቡ ሐሳቦች ናቸው። አከብራችኋለሁ ግን አልቀበላችሁም በኔ ግምት። በኔ ግምት ግን ለሀገር ሳቢ ብሔራዊ መንግስት ባይኖረንም የራሳችንን መሬት ወይም መደብ መከራየት ያለብን አይመስልኝም። ለምሳሌ አሳብን መከራየት ማለት ወይም ደግሞ ሻቢያ በነጻ ሰጥቶናል ብሎ ራሱ መጠቀም ማለት ዛላቂ የማይገኝለት ፈንጂ በኢትዮጵያ ውስጥ ቀብሮ መሄድና ወደር የሌለው ታሪክ ጠባሳን ትቶ እንደማለፍ ነው። በምንም አይነት አሰብ ከኤርትራ ክፍለ ሀገር ጋር መያያዝም ያለበት አይደለም። ለያያዙትም መለስና ኢሳያስ ብቻ ናቸው። ሌላ ኢትዮጵያ ህዝብ እንናቀም እና ከዛም ቀጥሎ ደግሞ አንዳንድ አሳቦች ተጨማሪ ተነስተዋል። አሰብን የሁለቱንም ማድረግ ይቻላል ያሉ ደግሞ አሉ። በመጀመሪያ ደረጃ ይሄ አስቸጋሪ ሐሳብ ነው፣ በፍጹም ሊሆን አይችልም። እንደው ለአንድ ደቂቃ ይሁን አሰብ የሻቢያም የኢትዮጵያም ይሁን ብለን ብናስብ እንዴት ነው የሚሆን? አንድ የማን ሰንደቅ ዓላማ ነው በቦታ ላይ የምትሰቀለው? ሁለት የማን ሰራዊት ነው ሰንደቅ ዓላማውን የሚያወጣው የሚያወርደው ድንበሩንስ የሚጠብቀው? ሶስት የየትኛው ገንዘብ ነው በቦታ ላይ የሚሰራው? አራት ግብር የሚሰበስበው ሻቢያ ነው ወይስ ኢትዮጵያ መንግስት ነው? አምስት ብሔራዊ በዓል የሚከበረው ኢትዮጵያ ነው ወይስ የሻቢያ ነው? ስለዚህ ይሄ አሰብ የሁለት ነው የሚባለው ነገር በእንቅጩ መቅረቱ በጣም ያስደስተኛል። በመሰረቱ ይሄንን ሐሳብ ያቀረቡ ሰዎች ኮንከረንት ሶቨሬኒቲ የሚለውን ሐሳብ ነው የሚጠቀሙት። ኮንከረንት ሶቨሬኒቲ የሚለው ደግሞ ሐሳብ በፌደራል ስቴት እንጂ በሁለት ታያየን በሚሉት አገሮች መካከል አይደለም። በፌደራል ስቴት አንዱ ፌደራል መንግስት አንዱ ሎካል መንግስት በሚሆንበት ጊዜ ሁለቱም እኩል የሆነ መብት ሊኖራቸው ይችላል። ግን የተለያዩ ሀገሮች እንደዚህ አይነት ሊኖራቸው አይችልም። በተጨማሪም በሻባውና በኢትዮጵያ መሀል ሀገር ያለውም ህዝብ ተባብሮ ችግሩን እንዲፈታ ማድረግ አለበት። አሁን በአሁኑ ጊዜ መገንጠልን እንደ መፍትሄ ወሰዱ ሰዎች ያስከተለውን ችግር አይተውታል። ስለዚህ በአሁኑ ጊዜ እንግዲህ ይሄንን ችግሩን ካዩ አንድነታችን የተሻለ ነው የሚል አዝማሚያና ስሜት ሊኖር ይገባል የሚል ግምት አለኝ። በጽሁፌ እንዳዘበርኩት በአፍሪካ አንድነት መመሪያም እንዳየነው ከሆነ አንቀጽ 2 እስከ 1993 ዓመተ ምህረት የነበረ አንቀጽ ነው። አንድ ሀገር ከኮሎኒ በኋላ ሁን ይዞ ይቀጥላል ይላል። እና ይሄ ደግሞ በምንም አይነት የኢትዮጵያን ድንበር ያከበረ አይደለም። በአሁኑ ጊዜ እየተደረገ ያለው በመሰረቱ ካየነው አሁን ጄም ሳምስ የሚባለው በ1999 ሲጽፍ መለስ ዜናዊ ኤርትራን መገንጠል ጉዳይ በቀጥታ ለተባበሩት መንግስታት ሊጽፍ የተገደደው ይላል ሰብሳራ አፍሪካ መሪዎች ኤርትራን በነጻነት አልቀበልም ብሎ ስላስቸገሩት ውድቅ ስለሚያደርጉበት በስብሰባ ላይ በቀጥታ ወደ ጴጥሮስ ጋሊ በመጻፉ ጉዳዩ ከላይ ወደ ታች የመጣ ነጻነት ነው ይላል። እና እንደምታውቁት በኋላ ያው በ1993 የአፍሪካን አንድነት ቻርተርም በነ ግብጽ በምና አረብ ሀገሮችና በነ መለስ በነ ኢሳያስ ሆኖ ገለባብጦታል። የሆነ ሆኖ ግን በህግም ደረጃ እጅግ አስፈላጊ ያልሆነ ነገሮች ናቸው የተወሰዱት ማለት ነው። ስለዚህ የኔ ጽሁፍ መሰረታዊ ተልእኮ ኤርትራ የኢትዮጵያ አካል ናት፣ ህዝቡም የኢትዮጵያ ህዝብ ነው። ያለው ችግር ለመፍታት ሁላችንም አብረን እንስራ እንተባበር ነው። አመሰግናለሁ።
በጣም ትክክል። በጣም አመሰግናለሁ አቶ ቡሻ። ወደ ቀጣዩ አርዕስት ልግባና ወያኔና ሻቢያ በስልጣናቸው ላይ ለማቆየት በማካሄድ ላይ ያለው ድርድር ኢትዮጵያን የበለጠ ተጎጂ እንደሚያደርጋት ብዙ ትችቶች እየተደመጡ ነው። የድርድሩን ቀጣይ ሴናሪዮ ያገናዘቡ ወገኖች የሚሉት ኤርትራ እንደ ነጻ ሀገር የመቀጠሏ ሁኔታ አጠራጣሪ በመሆኑና የዚህ መዘዝ የአካባቢውን ጸጥታ ለበለጠ ትርምስ ስለሚዳርግ ድንበር መከለል ላይ ያላተኮረ ሆኖ ኤርትራውያን በነጻ ወደ ኢትዮጵያ የሚንቀሳቀሱበትን ሁኔታ ለመፍጠር ነው ይባላል። ይህን ሐሳብ ይጋሩታል? ቢተቹበትስ በዚህ ጉዳይ ላይ? አመሰግናለሁ።
አመሰግናለሁ። ከላይ ባለፈው እንደገለጽኩት እንግዲህ እኔ የምረዳው ኢትዮጵያ ተከፍላ በሁለት ቡድኖች የምትተዳደር መሆኗን ነው። ለመከለል ብዙም ሊደንቅ አይገባል። ምንም የተፈጥሮም ሆነ ሰው ሰራሽ ድንበር የለም። ህዝቡም አንድ ነው፣ ተቀላቅሎ የሚኖር ነው። የተለመደ አንድነትና የባህል ግንኙነት አለ። ትግራይ ውስጥ ያለውን አዲግራትን አውራጃ ብታዩና አካለ ጉዛ የኤርትራ ክፍለ ሀገር ያለውን አውራጃ ብታዩ ምንድን ነው ልዩነቱ? ሌላ ክፍለ ሀገር፣ እነዛ ክፍለ ሀገሮች ያሉትን ጉዳዮች ወደ ከፋ ብትወስዱ፣ ወደ ጎንደር ብትወስዱ ዘሴም ነው። እንግዲህ ኢትዮጵያውያን ከሁሉም ቦታ አንድነታቸውን ጠብቆ መታገል አለባቸው፣ አንድነታቸውን ለመመለስ የሚል ግምት ነው ያለኝ። እና ወደ ኢትዮጵያ መግባትን በተመለከተ ግን አንዳንድ እንትኖች ይኖሩኛል፣ ሀሳቦች ይኖሩኛል። አንደኛ የሻዕቢያን አመራር የተቀበለና ኤርትራ ኢትዮጵያ አይደለችም ነጻ ሀገር ናት የሚል ግለሰብ ወደ ኢትዮጵያ ዘልቆ መምጣት ለምን አስፈለገው?
የሁላችንም ጥያቄ ነው።
ሌላው ኤርትራ ትገንጠል ብሎ የአውንታ መልስ የሰጠ ሰው በምን ምክንያትስ ወደ ኢትዮጵያ ይመጣል? ኢትዮጵያኖችስ ለምን ይቀበላሉ? በተለይም ደግሞ በተለይ ኢትዮጵያ ውስጥ እየኖሩ ኤርትራ ትገንጠል ብሎ የፈረሙ ግለሰቦች ለዘላለም ወደ ኢትዮጵያ ባይገቡ ደስታዬ ነው።
በጣም ትክክል።
ስለዚህ በሩ ተከፍቶ የአካባቢው ሰላም ይገኛል የሚሉ ሰዎች ኢትዮጵያ ናቸው። በሩም መክፈት የሚያስፈልግ ከሆነ ኤርትራን እንደ ድሮ እንደ ክፍለ ሀገር መመለስ ነው። ተረድ። ያ ቀላል ነው የሚያደርገው ጉዳዩን። ባለው ሁኔታ ከቀጠለ በኋላ ባለው ሁኔታ ይቀጥል ብሎ የሚሉ ከሆነ ግን በስደተኝነት ስለሆነ አይከለክልም። በስደተኝነት መምጣት ይችላል፣ ግን የበር ከፈት ምናምን በጣም አስቸጋሪ ነው። እና ከዚህ ጋር ግን ማከል የሚፈልገው ጊዜውን አይቶ ኢትዮጵያን ያልካደ ብሔረሰብ እንደነ አፋር እንደነ ኩናማ የመሳሰሉት ደግሞ ልዩ ትኩረት ሊሰጠው ይገባል። እና እንዴት እናስተናግደው የምለውን በሌላ ጉዳይ ላይ ማቅረብና መነጋገር እንቻለን። ዋናው ግን እነዚህን ችግሮች ማስወገድ የምንችለው ወያኔና ሻዕቢያን ከመሰረቱ ከዛ ቦታ ማንሳት ስንችል ነው። እንደምታውቁት ደግሞ አንዳንዶቹ የወያኔ መሪዎች ሻዕቢያን ስልጣን ላይ እንዲቆይ የሚፈልጉ አሉ። አንዳንዶቹ ደግሞ አማጽያንን አደራጅቶ ሻዕቢያን አባሮ በሌላ ቡድን ለማስተካከት የሚፈልጓል።
በደማቸውም ኤርትራዊ የሆኑ ማዕት ናቸው። እዛ ውስጥ አመራሩ ውስጥ ያሉት በደማቸው ራሳቸው ብዙ እንዳሉ ነው የምንረዳው። ይቀጥሉ ዶክተር ቡሻ።
ትክክል። ስለዚህ የኢትዮጵያ ሕዝብ እኮ አዝመራ ውስጥ ሹም ሽር የሚያደርግለትን መንግስት አይደለም የሚፈልገው። ሕዝቡ የሚፈልገው ኤርትራን ያለ አግባብ ዝም ብላችሁ ሰጣችኋል፣ ሕዝቡም የእኛ ሕዝብ ነው እና አንድ ላይ እንሁን ብሎ የምታገልለትን መንግስት ነው የሚፈልገው። ስለዚህ የወያኔ መሪዎች እቅድ ምን ጊዜም ከኢትዮጵያ ህዝብ ፍላጎት ጋር ተጣጥመው አቅም ለወደፊት የሚጣጣማል የሚል ግምት ወይም የዋህነት የለንም። እና ድንበር መከለልን ከተባለ ወያኔዎች ይወዳሉ እንደዚህ አይነት የብሔረሰብ ክልል፣ የጎሳ ክልል። ይሄ በ1991 መጀመሪያ ኢትዮጵያ ሲገቡ ያደረጉት ነገር ምንድን ነው? የድንበር ኮሚሽን ነው ያቋቋሙት። እና እነሱም በሚያምኑት ቋንቋ ላይ ብቻ ነው በቋንቋ ይመስረት ድንበር ብሎ። እና ግን ኮሚሽኑ ምርመራውን ሲጀምር የተነበሩት በጊዜው 580 ወረዳዎች ነበሩ ኢትዮጵያ ውስጥ። ከ580 ወረዳዎች 30 ወረዳ ብቻ ነው አንድ ቋንቋ የሚናገር የነበረው። 550 ወረዳ መልቲሊንጓል ነው። እና ይሄ መልቲሊንጓል እንዴት አድርጎ ነው ቋንቋን ድንበር እናደርጋለን ብለን የምንገምተው ብሎ ራሱ ኮሚሽኑ ውድቅ አድርጎት አይቻልም፣ ኢትዮጵያን በቋንቋ ማከፋፈል አይቻልም ብሎ የራሱ የወያኔ ኮሚሽን የጣለው ጉዳይ ነው። ይሄም ደግሞ ብዙ ችግሮች ለምሳሌ እንደ ኦኤልኤፍ ወሎ የኔ ነው ሲሉ፣ እንደ ሀዲያ ፓርቲ ደግሞ አርሲና ባሌ የኔ ሁሉም በየረሰብ ግጭት ሲጀምር ወያኔ ፋዚካ ነው የሆነለት ምክንያቱም ያን ነው የሚፈልገው መጋጨታቸው አለመግባባታቸው ነው የሚፈልገው እና እንግዲህ ከዚህ ጋር ማየት ያለብን ጥያቄው እንግዲህ ኤርትራ ራሷን ስለማኖር ትችላለች ወይስ አክልም የምል ጥያቄ ተነስተዋል በጀመራ ኤርትራ ራሷን ስለማኖር የምትችል አጥቶንም ያሉት በ1945 ዓ.ም ፕሬዝዳንት ሩዝቬልት በሲውዝ ካናል ላይ ከቀዳማዊ ኃይለ ሥላሴ ጋር ሲነጋገሩ ነው። ኤርትራ ራሷን ልትችል አትችልም ከኢትዮጵያ ጋር መሆን አለባት ያሉት። ከዛም በመነሳት የሳቸው የውጭ ጉዳይ ሚኒስትር የነበሩ ጆን ዱሊስ በ1952 ዓ.ም ለአጥታ ደህንነትና ሰላም ኤርትራ ከኢትዮጵያ ጋር መሆን አለባት ነው ያሉት። ኤርትራ ለብቻ ከሆነ ሰላም አካባቢ ላይ አይኖርም ያሉት የውጭ ሚኒስትሩ ዱሊስ ናቸው በ1952 ዓመተ ምህረት። ስለዚህ ኤርትራ ራሷን የማትችል መሆኗን ከድሮ ጀምሮ የታወቀ ነው ማለት ነው። ስለዚህ አሁን ላለው ችግር መፍትሄ የሚፈልጉ ሰዎች መፍትሄው መልሶ ወደ ነበረበት ማስቀመጥ ነው ያበላሹትን ነገር። በእርግጥ ይሄን ነገር ወያኔ መሪዎች አይወዱትም ኤርትራ እንድትቀላቀል አይፈልጉ ምክንያቱም ፕሮጀክታቸው ነው እናሱ እሱም መገንጠል እና ይሁን እንጂ የነሱ ተቃውሞ ኢትዮጵያ ህዝብ ከምንም ሊጎጥረው አይገባም ምክንያቱም ድሮም ለኢትዮጵያ ብሎ አይደለም የሚሰሩት አብዛኛውና የኢትዮጵያ ህዝብ ግን ጽኑ እምነቱ በዚህ ሴንትራል በሆነ ኢሹ ላይ ማተኮር ያለበት ይመስለኛል። ይህንን ስል ግን ጦርነት እንክፈት ማለት አይደለም መነጋገር ይጀመር ሀገሩ ኢትዮጵያ ህዝቡ ኢትዮጵያዊ ነው ችግሮቹና ልዩነቶቹን በኢትዮጵያ ውስጥ ልንፈታና ልናስተናግድ እንችላለን ለማለት ነው። አመሰግናለሁ።
በጣም አመሰግናለሁ ዶክተር ቡሻ። የትግሬው ያኔ ከፋፍለ ግዛት ዶክትሪን ይዞት ስለመጣው መዘዝ እንወያይ እስኪ ደሞ በቀጣይ። ወያኔን አጅበውት ከገቡት መካከል የኦጋዴን ነጻው ጭ ድርጅት ዓለም አቀፋዊ ውቅና ያገኘ ነው። ይህን ዝንባሌ ለመረዳት የአሜሪካ መንግስት የውጭ ጉዳይ ሚኒስትር መስሪያ ቤት የሚያገለግሉትን በሆርማን ኮን በኩል የተነሳውን ሐሳብ ማገናዘብ በቂ ነው። ከኮሆን ቃል ከተነሳን ደቡብ ሱዳን ተገንጥላ ራሷን ማስተዳደር ከቻለች ኡጋዴንም ባላት የማዕድን ሀብት ሀገር መሆን ትችላለች ብለዋል። ይህንን የኮሆንን አባባል እንዴት ይመለከቱታል? መቼም ወያኔ ምዕራባውያን ውልድ በመሆኑ አድርግ የሚባለውን ከማድረግ ወደ ኋላ እንደማይል እርግጠኞች ነን። እስቲ እርሶ በዚህ ጉዳይ ላይ ይተቹበት። አመሰግናለሁ።
እሱም በኮንፊደንስ የምናገረው እኮ የምነግሩትን በሙሉ ስለሚያደርግ ነው። በመጀመሪያ ደረጃ ነጻ አውጪ የሚባለው እውቅና እያገነነ ነው የሚባለው ትንሽ እየተጋነነ ይሆናል ብዬ ገምታለሁ። ምክንያቱም የኦጋዴን ነጻ አውጪ የሚባለው አለመግባባቶች አሉት፣ የዓላማ ልዩነቶች አሉ። እዛም የተነሳ እርስ በራሳቸውም በአግባቡ እንትን የላቸውም። እንግዲህ ስሙም ትንሽ ሊጎላ የቻለው ባለፈው ሰሞን ወያኔ በፈጸመው ብላንደርስና የዲፕሎማቲክ ምስቅልቅሎችን ነው። ለምሳሌ ሁለት ሰዎችን ይዞ ወደ ኢትዮጵያ ማስገባት ነው ወይስ እነዛ ወደ ኢትዮጵያ መግባት የሚፈልጉትን ሰዎች ሄዶ አወያይቶ አደራድሮ ይዞ መምጣቱ ነው የሚቀለው? የትኛው ነው የሚቻለው በዲፕሎማሲ? እንግዲህ የወያኔን ካልወሰን ማለት ነው ለወያኔ ሁለቱ ተሽሏል ከሌላው ከብዙ እና ይሄ ከበንቱ ካየ ነው በቅርጹ ካየ ነው የኦጋዴን ነጻ አውጪ ድርጅት የሚባለው ቡድን የዓላማ ሁኔታ ኖሮትም አይደለም። ካሉት ቡድኖች አንዱ ለመታረቅ ይፈልጋል፣ ሌላው ለመታረቅ አይፈልግም። ከከፈፈሉ ይሄ ከኢትዮጵያ ጋር መኖር የለብንም የሚለው በአድሚራል መሐመድ ዑስማን የሚመራ ነው። እና አድሚራሉ የምታውቁት እንግዲህ የሶማሌ ባህር አዛዥ የነበረ ነው። ውትድርና ትምህርቱን የቀሰመው ከግብጽ ነው። አብዛኛውን ጊዜ የሚያሳልፈው አስመራ ነው። ስለዚህ ኢትዮጵያን መጥራቱ ብዙም አያስደንቀንም። እነዚህ ኮንዲሽኖቹ ኢትዮጵያን እንድጠላ የሚገፋፉ ናቸው። በእውነት ከተናጋገርን ዋና የዚህ ቡድን ታሪኮ ምንድን ነው? አንድ ኢትዮጵያ ከኦጋዴን ነዳጅ እንዳታወጣ ነው። ነዳጁን ደግሞ እንዳት ታወጣ የሚገፋፉትና ድጎማ በየጊዜ የሚያደርጉት ነዳጅ አምራች አረብ ሀገሮች ናቸው። እና በየጊዜው ከኢትዮጵያ ጋር ወይም ከፈለገው ድርጅት ጋር ወደ ኢትዮጵያ ገብቶ ነዳጅ እናወጣለን ብሎ አንዳንድ የነዳጅ ኩባንያዎች ሲፈራረሙ የኦጋዴን ነጻ አውጪ ድርጅት የሚባለው ማስጠንቀቂያ ይልካል ወደዛ እንዳይገቡ። አንዱ አላማው ይሄ ነው። እንግዲህ ለሌላው ደግሞ ካየ ነው ከወያኔ ባላነሰ መልኩ ሰብአዊ መብት ገፈፋዎችን ፈጽሟል። ለምሳሌ በ2007 ዓ.ም ሁሉም ሰው እንደሚያውቀው 60 የቀን ሰራተኞችን እና 9 ቻይና ኤክስፐርቶችን ረሽኗል። እና ወያኔ እንዲያረጋል ብሎ ለመክፈት ሞራል እንትንም ያለው አይመስለኝም። በርግጥ ሁለቱም አጥፊዎች ስለሆኑ ትክክለኛ አያረጋቸው፣ ሁለቱም ጥፋተኞች ናቸው፣ የሞራል ናቸው። ሌላው ታሊኳቸው እነዚህ ነጻ አውጪ የሚባሉት ለሶማሊያ አማጽያን እንደ ቃፊር ማገልገል ነው። ለምሳሌ የኢትዮጵያ ሰራዊት ወደ ሶማሊያ በመንቀሳቀስበት ጊዜ መንገድ ላይ ተኩስ እየተኮሱ ማበጥበጥና ማበሳጨት ነው። እና እንዲህ በሚታይበት ጊዜ እንግዲህ ይሄን ያህል ሰራዊት እየመጣ ነው ተጠብቁ እያሉ ማስተራረፍ ነው። እንግዲህ በሄርማን ኮል አስተያየት ከወሰነ ግን ይህ ሰው በመጀመሪያ በ1991 ዓ.ም ኢትዮጵያ ለእርድ ስትቀርብ የአራጆቹን ስብሰባ የመራ ሰው ነው። የቀረውም ኢትዮጵያ በተቻለ መጠን መሬቱ ተከፋፍሎ ይለቅ ባይ ነው። መስከረም 28/2012 ባደረገው ንግግርም ድሮውንም ኦጋዴን ወደ ኢትዮጵያ መቀላቀሉ ከፍተኛ ስህተት ነው ብሎ የዛቴ ሰው ነው። አሁንም ደግሞ ደቡብ ሱዳን ነጻ ከወጣው ጋር ነጻ መውጣት ይችላል ይያለ በየቦታው መሬት የሚያስተላልፍ ነው። እቱ ካየ ነው ግን የደቡብ ሱዳንና የኦጋዴን ጉዳይ ሊመጣጣን እንደማይችል አጥቶትም አይመስለኝም። በደንብ ያውቀዋል በትክክል ካየ ነው። እና በመጀመሪያ ደረጃ እስቲ በአንጻራዊነት እንካል ደቡብ ሱዳንና የኦጋዴን። አንደኛ የደቡብ ሱዳን የነጻነት ጥያቄ የተጀመረው በ1955 ዓ.ም ገና ሱዳን ነጻ ከመውጣቱ በፊት ነው። የተጀመረውም በደቡብ ሱዳን መሪዎች አነሳሽነት ነው። በሌላ በኩል ደግሞ የኦጋዴንን ካየ ነው የተጀመረው በ1984 ያስጀመረው ዚያድ ባሬ ነው። ራሳቸውን ችሎ አይደለም የመጀመሩት በ1994 የዛሬ 10 ዓመት ነው። ስለዚህ የሄርማን ኮድ ውድድር ወይም ደግሞ እነሱ ማመሳሰል ችግር ያለበት ይመስለኛል። ሌላው ደቡብ ሱዳን ችግር የተባባሰው በ1980 ዓ.ም ነው። ይሄውም ኑሜሪ ነዳጅ ያለበትን ቦታ ደቡብ ሱዳንን ወደ ሰሜን ሱዳን ስለከለለው ነው በጊዜው። ነገር ግን እነዛ አማጽያን ሆኖ ስላስቸገሩት እሱን ትቶ ወደ ሰሜን ሱዳን መከለሉን ትቶ ደቡብ ሱዳንን በሶስት ቦታ ላይ ከፋፈላቸው። በዛ ጊዜ እንግዲህ ኦጋዴንን በሚመለከት እውነት ለመናገር የትኛውም የኢትዮጵያ መንግስት ኦጋዴንን ለማከፋፈል የሞከረም የለም፣ አንጡራ ሀብቱንም ወደ ሌላ ክፍለ ሀገር ለመከለል የሞከረም የለም። ሶስተኛ ኑሜሪ በ1983 ዓ.ም ኢስላሚክ ሎው ወይም ደግሞ ሻራ የሚባለውን አወጀ። ደቡቡ ክርስቲያን ስለሆነ ለምንድን ነው እኛ እዚህ እስላም ህግ የምናክስብን አንቀበልም አሉት። በዚህ የተባባሰ ነው። በኢትዮጵያ ውስጥ ግን የትኛው መንግስት የሃይማኖት ህግን በኦጋዴን ህዝብ ላይ ለመጫን የፈለገ ያሰበ ወይም የሚያስብም የለም። ሌላው የደቡብ ሱዳን መሪዎች የታገሉ ለሰኩራ ህዝቡ አንድነትና ለዲሞክራሲ ለሉዓላዊነት ነው። የኦጋዴኑን ካየ ነው የመሐመድ ኦስማን የመሪውን ብቻ ቃላት ከወሰን ኦጋዴን የሚታገለው ለሃይማኖት ነው። ኢስላሚስት መንግስት እንመሰርታለን ብሎ ነው መግለጫ የሰጠው። ስለዚህ ሄርማን ኮል ሊቀላቀሉ የማይገባቸውን ነገሮች ነው እያመሰና እያመሰቃቀለ ያለው። በማንኛውም ኢትዮጵያ መሪዎች ቅድም እንዳልነው ግድሽ የለሽ ስለሆኑ ይቀበሉኛል ባይ ነው። በሌላ በኩል ደግሞ መታየት ያለበት ይሄ ኦጋዴን የሚባለው ቦታ ኦሮሞዎችም የኛ ነው ነው የሚሉት፣ የኦሮሞ ብሔረሰብ የኛ ነው ነው የሚለው። ለምሳሌ የካቲት 2009 ዓ.ም በኦጋዴን እና በኦሮሞዎቹ መካከል በተደረገው ጦርነት 300 ሰው ሞቷል። ስለዚህ ጥያቄው ብዙ ችግር ያለበት ነው ማለት ነው።
ትክክል።
ይሄንን የብሔረሰቦቹን እንተውና ለኛ ለኢትዮጵያኖች ግን ልናተኩርበት የሚገባው ኦጋዴን 400 ሺህ ስኩዌር ኪሎ ሜትር መሬት ነው። 7 ሚሊዮን ህዝብ የሚኖርበት ቦታ ነው። ስለዚህ በቂ ጥንቃቄ ልናደርግ የሚገባ ይመስለኛል። አመሰግናለሁ።
በጣም ትክክል። እስኪ ዶክተር ቡሻ ግዚያችን ወደ ማጠቃለሉ እየደረስ ነው። ለውይይታችን እንደ መቋጫ ይሆነን ዘንድ አንድ የማጠቃለያ ጥያቄ ልስጠውና ወደ ማጠቃለሉን እንቃረባለን። በአካባቢያችን ሰላምን ለማስፈን በቅድሚያ ኢትዮጵያውያኖች ወያኔን መገላገል አለባቸው። ሰላም ፈላጊ ኤርትራውያንም የዛን ያህል ደግሞ ሻቢያን መገላገል ይኖርባቸዋል። ይህ የህዝብ አደራ ብዙ ስብስብ ችግሮች ውስጥ ገብቷል። ጸረ ሰላም አገዛዞችን ለመገላገል ምን መደረግ አለበት ይላሉ? አመሰግናለሁ።
በጣም አስቸጋሪ ጥያቄ ነው። ከባድም ጥያቄ ነው። በእውነቱ ወያኔና ሻቢያ ጸረ ሰላም መሆናቸው ምንም ጥርጥር የለውም። ከመሳሪያ ኃይል በስተቀር ምንም ነገር ከመጠየፍ አይቆጥሩም። ይህ ጀብደኝነት ደግሞ ህዝቡን ከፍተኛ ችግር ውስጥ እየጣለ መጥቷል። ስለሆነ እነሱን ማስወገድ ሰላምን ያመጣል የሚለው ቴሲስ እኔ በጣም እወደዋለሁ። በጣም ትክክል ነው። ነገር ግን እንዴት ነው የሚለውን መነጋገር አለብን። በጣም ለሁላችንም ፐዝል ነው በእውነት ለመናገር ማለት ለመስበስ ሳይሆን፣ አንደኛ አብዛኛው ህዝባችን ወያኔን በጣም ይጠላል። ወያኔን ከመጥላቱ በስተቀር የሚያደርጉ አስተዋጽኦ ጉልህ አይደለም። ይሄንን ግን ማጎልበት መቻል አለበት። በተጨማሪ ደግሞ ሰላማዊ ሰልፍ እንኳን በሚጠራበት ጊዜ ለሰላማዊ ሰልፉ መልስ የሚሰጥ በጣም የተወሰነ ክፍል ነው። ስለዚህ ዲፕሎማሲያዊ ጫና ለማድረግ የምትችለው ደግሞ እንደዚህ አይነት በብዛት አንድ ላይ ተሰብስበው ሮሮውን ስትገልጽና ሚዲያዎቹ ሲያዩል ዲፕሎማቶቹ ማነጋገር ስትችል ስለሆነ ይህንን ህዝቡ በአክብሮት ሊያየው ይገባል የሚል ግምት ነው ያለን። በፖለቲካው ደግሞ ካየ ነው አንዳንድ ፓርቲዎች እንደምታዩት ሀገር ቤት ውስጥ ካሉት ፓርቲዎች ጋር መተባበር አይፈልጉም። ሀገር ቤት ውስጥ ካሉት ፓርቲዎች ጋር ተቀራርበን መስራት ካልቻልን ግን ይህንን ወያኔ ማስወገድ በጣም ያስቸግረናል የሚል ግምት ነው ያለኝ። ሌላው ደግሞ በአንዳንድ ፓርቲዎች መካከል ነው ያሉት እና ይሄ ምን ማለት ነው? ፓርቲው ዲሲፕሊን ይጎለዋል አንዳንድ ቦታ ላይ ማለት ነው። ስለዚህ እነዚህን ካላስወገድን እና ሉፖሎቹን እነሱ የሚገቡበትን መረጃ የሚያገኙበትን ካልዘጋን በስተቀር ወያኔን ማሸነፍ በምንም አይነት አስቸጋሪ ይሆናል የሚል ግምት ነው ያለን። ሌላው አንዳንድ ተቃዋሚ ኃይሎች ደግሞ ስለ ኢትዮጵያ የግዛት አንድነት ራዕያቸው የጎላ አይደለም እና ኢትዮጵያን የግዛት አንድነት ሉዓላዊነት የህዝቡ ለዲሞክራሲ ፍላጎት ፍጹም በሆነ መልኩ ምንም አይነት ሰከንድ ቶት ሳይኖር 100% ተቀብለን እሱን ተግባራዊ ለማድረግ ካልን በስተቀር ኢትዮጵያ ህዝብ ከኛ በኋላ ሊመጣ አይችልም። ስለዚህ ይሄንን መጠንቀቅና ማየት ያስፈልገናል እና ከነጻ አውጪዎች ጋር እየደነስን ኢትዮጵያን ህዝብ እንዴት አድርገን ነው ተቀበለንስ የምንለው? በጣም ያስቸግራል። ስለዚህ ይሄን ጥንቃቄ ማድረግ ያስፈልጋል። አንዳንድ ፓርቲዎች ደግሞ ሀያላን መንግስታቶች የማይወዷቸውን አንዳንድ ነገር ሲወድሱ ይታያሉ። ይሄ ለዲፕሎማሲያዊ ትግላችን እጅግ በጣም አስቸጋሪ የሆነ መጥቷል እና እንዴት አድርገን እንየው የምለው ላይ ውይይት መደረግ ያለበት ይመስለኛል። ሌላ ደግሞ አንዳንድ መሪዎች ትክክለኛ ባልሆነና መረጃው ባልተጨበጠ ሁኔታ ላይ ወጥቶ መግለጫ ይሰጣል። ያ ለክሬዲቢሊቲያችን ከፍተኛ ችግር እየፈጠረ ነው። ይሄ ሁላችሁ ይላል ይወጣና ከዛ የነሱ ቃል አቀባይ ወያኔ ቃል አቀባይ እነዚህ ናቸው ይለናል። ስለዚህ እኔ እንደሚገባኝ ወያኔና ሻቢያ በአሁኑ ጊዜ የሚኖሩት በእኛ ኪሳራ እንጂ በእነሱ ትርፍ አይደለም እና መተባበርና በጣም ያስፈልጋል። ቀላሉ ነገር ግን በሚቀጥለው ምርጫ የተባለው ነገር ላይ ተቃዋሚው በአሸናፊነት እንዲወጣ ከፍተኛ ርብርቦች ማድረግ ያለብን ይመስለኛል እና የአንድነት ኃይሉም ከህዝብ ጋር በመተባበር ህዝቡን በመቀስቀስ ሀገር ውስጥ ያሉትን ውጭ ያሉትን አብረን በመስራት ወያኔን መሰረት ማናጋት ያለብን ይመስለኛል። እና በአለም አቀፍ ደረጃም ደግሞ ዲፕሎማሲያዊ ትግሎችን አንድ ላይ በማድረግ በመተባበር ወያኔን ቦታ ልናሳጣ የምንችል ይመስለኛል። እንግዲህ ወያኔ እያራራቀ ያለውን ብሔረሰብም እንዴት አርገን እንደምናቀናባብርና እንደምናቀራርብ ራሳችን ማሰብ አለብን። ለምሳሌ ከጉራ ፈርዳ ከበነሻንጉል ከወዘተ የትያባረሩ ምልካቸውን የማራ ብሔረሰብ ልጆች እንደ ሌላውን ብሔረሰብ ዝም ብሎ ጥሩ ናቸው ብሎ ሊያይ ይችላል ብለን መገመት አለብንም። ስለዚህ እነዚህን የፈጸሙት መሪዎች እንጂ ህዝቡ አይደለም፣ የተመረጡት በሮንግ መንገድ ነው ብለን ህዝቡን እንዲቀራረብ እንድታረቅ ጥረት ማድረግ መቻል አለብን። ያጣፋው ዝም ብሎ እንግዲህ ሰላምና እርቅ ሲባል ያላፍትም መሆን የለበትም፣ ፍትህ መኖር አለበት። ያጣፉት ሰዎች መጠየቅ መቻል አለበት። በየትኛው ወገን ማለት ነው፣ የብሔረሰብ ጠፋ ለማለት ሳይሆን ያጣፋ የትኛው ወገን ተጠያቂ መሆን አለበት ማለት ነው። በሌላ በኩል ደግሞ ኢትዮጵያኖች በተለይ ውጪ ያለን ሰዎች የኢትዮጵያ ወደቦች መመለስ አለባቸው ብሎ ሰላማዊ ዓለም አቀፍ ሰላማዊ ሰልፎች ማድረግ ያለብን ይመስለኛል። ዝም ብሎ እንደው መውቀስና ማውራቱ ዋጋ ያለው አይመስለኝም። አድርገን አንድ ቦታ እንድደርስ መጠበቅ አለብን። ቁጭ ብለን አንድ ቦታ እንድደርስ የምንጠብቁ ሰዎች መሆን የለብንም። እና በጥያቄው መሰረት እንደተነሳው ሰላም የሚኖረው ኢትዮጵያ አልአግባብ የተፈረደባትን ፍርድ የመሬት ነጠቃውን የመሳሰሉት በየትኛውም መልክ ህዝቡንም ጭምር ሲመለስላት ስለሆነ ያንን ማስመለስ አለብን። እንግዲህ የሰላም መሰረቱ ታጋሽነት፣ አስተዋይነት፣ አርቆ አሳቢነት ስለሆነ ሁሉም ኢትዮጵያዊ ራሱን ለነዚህ መሪዎች ማስገዛትና ለሀገሩ አንድነት፣ ለዜግነቱ ክብር፣ ለሰንደቅ ዓላማ መቆም አለበት እላለሁ። አመሰግናለሁ።
በጣም አመሰግናለሁ። ያ ባጭር በዚህ ጊዜ ውስጥ ስብሰባ እንትን ውይይታችንን ማጠቃለል ይኖርብናል። ያለን ጊዜ በጣም አነስተኛ በመሆኑ ዶክተር ቡሻ ለሰጡን ጠቃሚና ትምህርታዊ አዘል ማብራሪያ በአድማጮች በሬዲዮኑ የዝግጅት ክፍልና እንዲሁም በራሴ ስም ምስጋና አይን እያቀረብኩ ውይይታችን በዚሁ እንደመድማለን። በዛሬው ውይይታችን ላይ የዳሰስናቸውን ጉዳዮች መልሰን መላልሰን በብሔራዊ አጀንዳ ጥላ ስር በማድረግ ውይይቱ መቀጠል እንዳለበት እንረዳለን። በኢትዮጵያ ሕዝብ ላይ የሚሰራው ደባና ሸፍጥ ባለብዙ ገጽታ ነው። ኢትዮጵያዊ ወገን እንደሚረዳው ከሆነ ከወያኔው ዲክታተር መለስ ሕልፈት በኋላ የትግራይ ወያኔ አገዛዝ የማዳን አጀንዳ ከመቼውም ጊዜ በበለጠ በምዕራባውያን እየተገፋ እንዳለ ብዙ የተለያዩ መረጃዎች አሉ። እነ ሄርማን ኮሆን በ1991 ዓ ም ሥራውን ሠራን ያሉትን ስህተት በውስጣቸው ይዘው እርማት ለማድረግ ሳይሆን የኢትዮጵያን ሕዝብ ጠላቶች አይዟችሁ እያሏችሁ ነው። ኮሆን የሚቀነቅነው መፍትሔ ዞሮ ዞሮ የታላቋን ትግራይ ትግርኛ ህልም እውን ለማድረግ የታቀደ ለመሆኑ ግልጽ ነው። በአገራችን አንድ አባባል አለ፣ ይሆናልን ትተሽ አይሆንንም ያዢ ነውና ላይ ላዩን ለጦርነት የሚፈላልጉት ሻዕቢያንና ወያኔ አብረው ተባብረው ኢትዮጵያን የቅርጫ ገበያ አድርገው ለመግዛት እንዳሰፈሰፉ ተረድተን የባዕዳን ተጽዕኖ የትግሬ ወያኔን አምባገነን የከፋፍለህ አገዛዝ አሽቀንጥረን ለመጣል ኢትዮጵያዊነት የክተት ጥሪ ማድረግ አለበት እንላለን። ዶክተር ቡሻ ዛሬ ነገ ሳይባል ኢትዮጵያ የወድ ልጆቿን ተሳትፎ ትሻለች። በዚህ ረገድ እርሶ የዜግነት፣ የምሁርነት፣ የሰብአዊነት የሁሉንም ኃላፊነቶን እየተወጡ ነው። ሌሎችም የእርሶን አርያነት ይከተሉ ይሆናል የሚል ገምታለን። ለዛሬው ለሰጡን ማብራሪያ በድጋሚ ምስጋናችን እያቀረብን ኢትዮጵያን በገጠሟት ብርቱ ጉዳዮች ዙሪያ በቀጣዩም እውቀቶንና ምርምሮን እንዲሁም ልምዶን ያካፍሉናል በሚል ተስፋ እንሰናበቶታለን። ደህና ይሁኑ። ጤና ይስጥልኝ።
በጣም አመሰግናለሁ።
በጣም እግዚአብሔር ይስጥልኝ። አመሰግናለሁ።
What I want to do, what I want to do, what I want to do.
ማስተዋቂያ የበጋ ሰዓት ለውጥን አስመልክቶ በሚቀጥለው ሳምንት እሁድ በአውሮፓ የበጋ ሰዓት ለውጥ ይደረጋል። ለውጡም አንድ ሰዓት ወደፊት በማድረግ የበጋ ዘመን ሽግግር ይጀምራል። በመሆኑም የመጪው ሳምንት ፕሮግራማችንን ከተለመደው አንድ ሰዓት ዘግይቶ የሚጀምር መሆኑን ከወዲሁ እንገልጻለን። እንግዲህ ውድ አድማጮቻችን የዛሬ ለተሰንበት ፕሮግራሞቻችንን በዚህ ያጠቃለልን። በሚቀጥለው ሳምንት በተመሳሳይ ዝግጅት እስክንገናኝ በደህና ሰንብቱ ያል እንሰናበታለን። ጤና ይስጥልኝ። ደለ ኢትዮጵያ ህዝብ
Chia dome, 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 chia